እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ የእግዚአብሔር ቤተሰቦች፣ እንኳን ደህና መጣችሁ ወደ ሻሎም ዓለም አቀፍ የእሁድ ምሽት ፕሮግራማችን። ዛሬ ኤፕሪል 19 2026 ዓመተ ምህረት ነው እንደ ኤሮፓውያን አቆጣጠር። የሚቀዳው የሚሆነው 7170 ነው። የተቀዳውን ለመስማት 605475 4986ን ደውላችሁ አክሰስ ኮድ ሲጠይቃችሁ 712861 ፓውንድን ታስገቡና 717ን ማዳመጥ ትችላላችሁ። ወይም በሻሎም ዶት ኮም ዌብሳይት ገብታችሁ በቅርብ የተቀዳውን በሙሉ ያመጣላችሁና የምትፈልጉትን ቁጥር እየነካችሁ መስማት ለሰዎችን ማካፈል ትችላላችሁ። የዛሬ ምሽት ፕሮግራማችን እንደዚህ ይሆናል። የምመራው ፋንታነሽ ነኝ። በሰንበት ትምህርት የሚያወያየን ፕሮፌሰር ብርሃኑ ነው። በቃል ወንድሜ ወንዶሰን ይባርከናል። ልዩ መዝሙር እህቴ ኢየሩስ ትዘምርልናለች። በመጨረሻ እህቴ እመቤት ትጸልይልናለች። አሁን ከመጽሐፍ ቅዱስ ዕብራውያን 4:13 እና 12ን አነባለሁ። ዕብራውያን 4:12 እና 13 እንደዚህ ይላል። የመታሰቢያ ቁጥራችን ነው። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። እንደገና ላንብበው። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። እግዚአብሔር የሰማነውን እንድናስተውል ያግዘን። እንጸልይ። እግዚአብሔር አባታችን እናመሰግናለን፣ ስለ ታላቁ ፍቅርህና ስለ ታላቁ ቸርነትህ፣ ምሕረትህ፣ ቸርነትህ፣ በጎነትህ በስቶልን ለዚች ምሽት ደርሰናልና እናመሰግናለን። እግዚአብሔር አባታችን ሆይ በዚህ ምሽት ደግሞ ተሰብስበን ያንተን ቃል ለማዳመጥ ወደናልና እግዚአብሔር ሆይ የሚያስተውል አእምሮ ትሰጠን ዘንድ እኔ ለምንሃለሁ። በሰንበት ትምህርት የሚያወያዩንን፣ በቃል የሚባርኩንን፣ የሚዘምሩልንን፣ ቁጭ ብለንም የምናዳምጠውን በሙሉ እግዚአብሔር ሆይ ትባርከን ዘንድ እኔ ለምንሃለሁ። መስመሩን አንተ ትቆጣጠርልን ዘንድ እኔ ጠይቀሃለሁ። ስለ ሁሉም አንተ ከፍ እኛ ዝቅ እንበል። በኢየሱስ ስም አሜን። እሺ፣ አሜን። አሁን እንግዲህ እንደገና እንኳን ደህና መጣችሁ እላለሁ። መዝሙር እየመረጥን እንዘምራለን። እሺ፣ ባንቺ ነው የተማር
እዘምራለሁ።
ከባንቺ አምላክ ቀጥለሽ አንቺ ትዘምሪያለሽ።
እሺ፣ 167 ባዲሱ መዝሙር ድንቅ ጸጋ ብርት ከፈተው። ታላቅ መለኮት ብቅ ብቅና ኃያል ቅዱስ ከኢየሱስ ልብ ይመነጫል የማያልቅ ግሩም ፍቅር። ድንቅ የጸጋ በር ከፈተ እኔ እንድገባበት እዳዬን እርሱ ከፈለ፣ ኃጢአቴን ይቅር አለ። ለፌንበጣማዝኖት የሱስ ግን አዘነልኝ ለቅሶዬ ሁሉ ሰማኝ። በዘላለም ፍቅሩ ወዶኝ ሕይወቱንም ሰጥቶኛል። ኃጢአቴን ይቅር ብሎ በደሙ አንጽቶኛል። ድንቅ የጸጋ በር ከፈተ እኔ እንድገባበት፣ እዳዬን እሱ ከፈለ ኃጢአቴን ይቅር አለ። ግሩም ታላቅ አምላክ አለ በጸጋ የቀረበ፣ የኔ አምባ መጠጊያ ነው ለስሙ ዘምራለሁ። ድንቅ የጸጋ በር ከፈተ እኔ እንድገባበት፣ እዳዬን እርሱ ከፈለ ኃጢአቴን ይቅር አለ።
አሜን
አሜን። እግዚአብሔር ባርክሽ እህቴ። አሁን ደግሞ ለምለም ትዘምሪልናለሽ።
መዝሙር 140 ሰላም እንደወንዝ የሚለውን ዘምራለሁ።
ሰላም እንደ ወንዝ በመንገዱ ሲወርድ፣ ሐዘን ሲመጣ ለማበር Yes, I'm home.
ዛፌን አሁን አባትን ዘመናን አስወግድልን ጌታ ይመጣል መለከት ይነፋል ያን ጊዜም ለነፍሴም መልካም ሰላም ነው በልቤን ሰላም ነው በልቤን
አሜን
አሜን
እኔ ዘምራለሁ ለምለም
እሺ ትዘምሪያለሽ ግን በመካከል ሲዘመር አሁን አታድርጉት ራሳችሁ ሚት እንደሆነ ይቀመጥ ምክንያቱም ሲንኳኳ ለጀሯችን ጥሩ አይደለም እንዳይንኳኳ ሁላችንም ሊያበቃ ሲል አልሚት ማድረግ እንችላለን ማለት ነው እሺ እግዚአብሔር ይባርክሽ እቴ ዘምሪልኝ ሲስተር ለምለም
እሺ እግዚአብሔር ሁልጊዜ ሻሃለሁ የሚለውን ከ112 ዘምራለሁ ሁልጊዜ ሻሃለሁ ጸጋ አምላክ ሆይ እንዳንተ ድምፅ የለም ሰላምን የሚሰጥ እሻሃለሁ ጌታ በየሳቱ ሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ ሁልጊዜ ሻሃለሁ ከኔ አትራቅ ጌታ ፈተና ኃይል የለውም አንተ ከቀረብኸኝ እሻሃለሁ ጌታ በየሳቱ ሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ ሁልጊዜ ሻሃለሁ በደስታ በሐዘን ናና ከኔ ጋር ሁን ያለዚያ ጠፋለሁ እሻሃለሁ ጌታ በየሳቱ ሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ ሁልጊዜ ሻሃለሁ ፈቃድህን አስተምረኝ በእኔ ይፈጸም ተስፋ ልጅህም አድርገኝ እሻሃለሁ ጌታ በየሳቱ ሻሃለሁ መድኃኒቴን ባርከኝ ወደ አንተ መጣሁ መድኃኒቴን ባርከኝ ወደ አንተ መጣሁ አሜን ተባረኩ
እግዚአብሔር ይባርክሽ ጸጥ ብሎ ነው ቆንጆ ነው የተዘመረው በደንብ ሰማ ነው ስለዚህ በመካከል አንሚት ሚዩት አታድርጉ ባካችሁ አንሚት ከኛ ሚዩት ስናደርጋችሁ እንደገና አንሚት አታድርጉ በመካከል እግዚአብሔር ባርክሽ እቴ አሁን ሌላ መዝሙር
እንደዘምራለሁ
ጋሽ በቄ ዘምርልን እሺ እንኳን ደህና መጣህ
አሜን ለጌታ ክብር ዘምራለሁ 315 ባለ ስመጣፋችን ፀሐይዋን ጠልቃ መንጋ ሲጀምር ከመድኃኒቴ ከኢየሱስ ጋር ስራዬን አልቆ በሰማይ ልኖር ፀሐይዋን ጠልቃ ቀን ሲጀምር ፀሐይዋን ጠልቃ ደመናው ሲሄድ ፍራታይ ሆነም ደግሞ ሞገድ ያ የደስታ ቀን የዓለም ፍጻሜ ይነጋለኛል ለሙሉ ዕድሜ ፀሐይዋን ጠልቃ በእጁ ሲመራኝ ወደ አባቴ ልብ ሊያቀርበኝ አብናይቼው ያነጋግረኝ ለዘለዓለም ሳይለየኝ ፀሐይዋን ጠልቃ ሙታን ሲነሱ ደግሞ እንደገና ላለቅሱ በመልካም አገር አንለያየም አብረን ልንኖር ለዘላለም አሜን
አሜን አሜን እግዚአብሔር ባርክህ ጋሽ በቀለ አሁን ይስማ
ትሰሚያለሽ
እግዚአብሔር ባርክህ ጋሽ በቀለ እግዚአብሔር ባርካችሁ ወንድሜና እህቶቼ በመዝሙር የተሳተፋችሁ በሙሉ በጣም ግሩም ግሩም የሆነ መዝሙር ነበር የዘመራችሁት እግዚአብሔር ባርካችሁ ላለሁ አሁን የሰንበት ትምህርት የውይይት ጊዜያችን ነው ሰንበት ትምህርት የሚያወያየን ወንድሜ ፕሮፌሰር ብርሃኑ ነው ስለዚህ ጊዜውን ለሱና ለመንፈስ ቅዱስ ለቃለሁ እናንተም በመወያየት እንድትተባበሩ ጠይቃችኋለሁ ልክ እንደ ትናንት ማታው አድርጋችሁ ተወያዩ እግዚአብሔር ባርካችሁ
እግዚአብሔር ይስጥልኝ እህት ዓለም እንደምን ዋላችሁ ትናንት ጋሽ እንግዳው እንዴት አደራችሁ የሚባልም ሰው ሊኖር ይችላል ይል ነበር ካለ እንደምን አደራችሁ እንኳን በደህና ተገናኘን እና ለተደረገልን መዝሙሮች ለተነበበው ጥቅስ ከመታሰቢያው አልፎ ሌላም የሚጠቅሙ ጥቅሶች ናቸው የተነበቡ እንዳዳመጣችሁ ተስፋ አለኝ እና እንግዲህ የዛሬው ትምህርት ትናማታ የነበራችሁ ሰዎች ጥሩ ውይይት ነበረን የመጽሐፍ ቅዱስ ሚና የመጽሐፍ ቅዱስ የጠቅላላው አርስቱ እንደምታስተውሱት ከእግዚአብሔር ጋር ያለንን ግንኙነት ማሳደግ ለማደግ ባለህበት ቁም አይደለም መሄድ ያስፈልጋል መንቀሳቀስ ያስፈልጋል ጨምሮ ማወቅ ያስፈልጋል ጨምሮ ማድረግ ያስፈልጋልና ያ ትልቁ መንገድ ወደ እግዚአብሔር ጋር ያለንን ግንኙነት ለማሳደግ ዋናው መሳሪያ ትናንት እንደተወያየንበት እንግዳ ሸት እየመራ እንዳልኩት መጽሐፍ ቅዱስ ነው መጽሐፍ ቅዱስ በእውነት አንድን መጽሐፍ ወይም ደግሞ አንድን አቋም እውነት ከሚያረጉት ነገሮች አንዱ ያለውን የተለየ ሰው ሌላ ሰው ደግሞ ሲል ያንኑ ደግፎ ሲለው ነው ተደጋግፎ ዘፍጥረት የሚለውን ራእየ ዮሐንስ የሚያፈርስ ቢሆን ኖሮ ኢሳይያስ ያለውን የማርቆስ ወንጌል የማቴዎስ ወንጌል የሚያጣጥል ቢሆን ኖሮ መጽሐፉ መጽሐፍ ሊሆን አይችልም ነበር ግን በብዙ ዘመናት በተለያዩ ጊዜ ተጽፎ በተለያዩ ሰዎች ተጽፎ ተናግሮ ተባባሪነቱ እንከን የሌለው መጽሐፍ ነው እንከን የሌለው እኛ ስንተረጉም እንከን ልናወጣለት እንችላለን ያተረጓጎም ችግር አለ በሚመጣው ነገ እንዲያውም ነገ ነው እንጂ ነገ ባለስልጣኑን ቅዱስ መጽሐፍ እንዴት ነው የምናጠነው የሚል ይመጣል እና በዛን ጊዜ እርግጠኛ ነኝ በደንብ እንወያይበታለን እንዴት አርገን እንደምናጠነው እና ይሄ መጽሐፍ በጣም ጠቃሚ መጽሐፍ መሆኑ ጥያቄ የለውም። ከዚህም የተነሳ ነው እንግዲህ ትልቅ ሚና እንደሚጫወት ስላወቁ አንዳንድ ሰዎች ሊያጠፉት ብዙ ጥረት ብዙ ውጊያ አድርገዋል። ሌሎች ደግሞ እንዳይጠፋ ህይወታቸውን እስከመሰዋት ድረስ ለፍተዋል። ራሳቸውን እስከመሰዋት ድረስ ለፍተዋል እና ይሄ መጽሐፍ ብዙ ጊዜ ተቃጥሏል እንዳይኖር ትናንት እንደተነጋገርንበት እንደሰማችሁት በዓለም ከሁሉም መጽሐፎች የበለጠ የታተመ ይሄ መጽሐፍ ነው። ግን ይሄንንም ለማጥፋት ለማቃጠል ወይም ደግሞ በዚህ ቦታ ሊኖር መብት የለው የሚል ገዦች ብዙ ጊዜ ያውጁ ነበር። እኛም በደርግ ጊዜ ትንሽ ጀመር ብሎ ነበር አይደለም የነበራችሁ ታስታውሳላችሁ። ሌላ ሀገሮች ባለፈው በሶቪየት ዩኒየን በነበረበት ጊዜ በእነዚህ በብዙ አገሮች በአንድ ላይ በነበሩበት ጊዜ ሰው መጽሐፍ ቅዱስን ለማንበብ አይችልም ነበር፣ አይፈቀድም ነበር። እኔ እግዚአብሔር ብሎልኝ መቼም ከፍየል ጠባቂነት ወደ መምህርነት እግዚአብሔር አመጣኝ። ዩክሬን በ2004 ይሄ ፉል ብራይት የሚባል ፕሮግራም አለን እርግጠኛ ነኝ አንዳንዶቻችሁ ታውቃላችሁ። ዩክሬን ላስተምር ሄጄ ነበር ዛፖሮዥያ ዩኒቨርሲቲ ከሚባል ወደ ምስራቅ ወኩል ያለ ወደ ሶቪየት ዩኒየን ጠጋ ወዳለው። ከዚያ ሳስተምር ሲነግሩኝ በጣም ይገርመኝ ነበር። በጣም አሁንም ሰላም እንዲሆን ከዚህ ሀገር ከኢትዮጵያ በፊት ምለምነው እግዚአብሔርን በጉልበታችሁ ውኜ ጠዋት ጠዋት ዩክሬን ሰላም እንዲሆን ነው። ምክንያቱም የነበሩ ሰዎች የነገሩኝ ታሪክ ብዙ ነበር። አሁን ደስ ብሏቸው ዩክሬን የሚባል አዲስ ሀገር ሲፈጠር ቤተ ክርስቲያን ተቋቁሞ እኔ በሄድኩበት ጊዜ ሲያንስ 3 ልዩ ልዩ ቤተ ክርስቲያኖች ገር ነበር እና ዩክሬን በሶቪየት ዩኒየን ስር በነበረበት ጊዜ ሰውን የሚያጠምቁ ከሌሊቱ 9 ሰዓት ነበረ። ምክንያቱም ሰው እንዳይ ተደብቀው ሂደው ከወንዙ ያው ቤተ ክርስቲያናቸው ቤታቸው ነው ማለት ነው እንደዚያ ብለው ነበር የሚያመልኩ። ግን በ2004 በፈረንጅ አቆጣጠር እኔ እዚያ ሳስተምር አንዲት ሴትዮ ሰማንያ መሆኑን አውቃለሁ። ግን እዚያ የተረፈ ቁጥር ትዝ አይለኝም። ልታስተምር ስትሄድ 7 ኪሎ ሜትር በእግሯ ሂዳ ታስተምር ነበር እና እንዲህ ያለ መጽሐፍ ቅዱሷን ይዛ እና እያስተረጎመ ሰው ሲነግረኝ እንዲህ ብዬ በህዝብ ፊት መጽሐፍ ቅዱስ ይዤ ልሄድ መቻሌ እግዚአብሔር በህይወት ይህን ስላደረገው ብላን መዋዬ መጣ ተዋጋኝ ነበር። እንግዲህ መጽሐፍ ቅዱስ እንዲህ ያለ ጠቃሚ ገንቢ የሆነ መሆኑን የሚያውቁት ያጡት ሰዎች ናቸው። የሚያሳዝነው ስለ ኪዩባ አሁንም እንኳ አንድ ሪፖርት ሳነብ የኪዩባ ክርስቲያኖች ብዙዎቹ መጽሐፍ ቅዱስ የላቸውም። ያላቸውም በታትሞ እንደ መጽሐፉ ነው ሳይሆን ዝም ብለው በመያዣ አያይዘው ነው የሚያነቡ ተብሎ ይነገረኛል። ግን ከዚህ ሀገር እንደምታውቁት ነፃነት አለ። የሚያሳዝነው የአሜሪካ ባይብል ሶሳይቲ የአሜሪካ የመጽሐፍ ቅዱስ ህብረተ ህዝብ ባደረገው ጥናት በፈረንጅ አቆጣጠር በ2000 የዛሬ 26 ዓመት ማለት ነው ቢያንስ 59% የአሜሪካ ህዝብ መጽሐፍ ቅዱስ ያነባል የሚል ጥናት ነበረ። ያው 60% ልንለው እንችላለን፣ የተጣጋ ነው። በ2004 ግን እንደገና ጥናት ሲደረግ 38 ብቻ ነው፣ 38% ነው መጽሐፍ ቅዱስን የሚያነብ ሰው። ለምን? ምንድን ነው ችግሩ? ይህንን ጠቃሚ መሳሪያ ብዙ ሰው ሊጠቀመው ያልፈለገ ለምን ይሆን? በህይወት ለውጥ እንደሚያመጣ በህይወት የተሻለ ከሞት የሚያወጣ ምርጫ እንደሚያወጣ ባለማወቅ ይሆን? እኛስ ነፃ ነን? መጽሐፍ ቅዱስ አለን? በእኛ ላይስ እንዴት ነው? እኛስ በየቀኑ እናነበዋለን? እናውቀዋለን? ምክንያቱም የመግቢያ የመታሰቢያው ቁጥር እንደተነገረን የእግዚአብሔር ቃል ኃይለኛ መሆኑ ጥያቄ የለውም። ኃይለኛ የሚለውጥ የሚያስተዋውቅ የሚያሳድግ መሆኑን። ግን ይህን ለዋጭ የሆነ መልካም ምግብ እንዳንጠቀምበት ሰይጣን ይቋቋመናል። የዛሬው ትምህርት እንግዲህ የሆዱ እጅግ ኃይለኛው መሳሪያ ይላል። መሳሪያው ያው መጽሐፍ ቅዱስ ነው። መሳሪያ ይሄን መሳሪያ ግን ለማድከም ከጥቅም ከስራ ላይ እንዳይውል ለማድረግ የሚጥር ጠላት መኖሩ እና እንግዲህ ሁሉን ነገር በሰይጣን ላይ ማተኮሩም ጠቃሚ አይመስለኝም። ሔዋን የተፈተነችው ሕዳ ስላየች ነው። እኛስ ኃላፊነት አለብን። እና የዛሬው ትምህርት እንግዲህ ይሄ እጅግ ኃይለኛ መሳሪያ እንዴት ነው እየሰራ ነው? እሱ ሳይሰራ ሲቀርስ ምን ሊሆን ነው የሚሉ ሶስት ያህል ሀሳቦች እንድንወያይ ይፈልጋለሁ። አንደኛ እጅግ ኃይለኛ መሳሪያ በሚለው ስር ጸሐፊዋ ጥሩ የሆኑ ሀሳቦች አስቀምጣልናለች። ትንሽ እንደው ለወጥ አድርጌ ዛሬ እሱን እንድናነበው ፈልጋለሁ። አንድ የሚያነብልኝም ሰው ልጠይቅ ነው። ሁለተኛ እሱን አንብበን መድረኩን ከፍትና ከተወያየነ በኋላ ወደ መጀመሪያው ጥያቄ እንሄዳለን። ከእግዚአብሔር ጋር ከፍ ያለ አንዳንድ ደግሞ ዝቅ ያለ ግንኙነት ይሆናል እና እግዚአብሔርስ በዚያ ላይ ምን ይሰማዋል የሚል በሰቆቃወ ኤርምያስ ላይ ጥቅስ የተሰጠበት ጥሩ ሀሳብ አለ። በሱ ላይ ብዙ ጊዜ እንድናጠፋ ፈልጋለሁ። ሁለተኛ፣ ሶስተኛው የግላዊ ጥያቄ ነው። የአምልኮ ህይወት ህይወትህ ህይወትሽ ምን ያህል ውጥነት አለው? ምን ያህል ችግሮች አሉት? የሚል ጥያቄ አለ። እሱንም እንደገና እንጠይቃለን እና አሁን እንግዲህ የምናጠናው እንደዚህ ነው። አጭር ጸሎት እናድርግና ይህንን መግቢያውን የሚያነብልኝ ሰው እለምናለሁ። እንጸልይ። እግዚአብሔር አባት አዲስ ቀን አዲስ ህይወት ሰጥተህን ስለዋልክ ተመስገን። አምላክ ሆይ ተመስገን። አሁን በዚህ ምሽት በዝማሬ እንዲያወድሱ ልጆችን አነቃቅተህ አቅጣጫውን እንድንይዝ የሚመሩን የምትመራን እህታችን እግዚአብሔር አምላክ ሆይ ቃልህን እንድናነብ ልሳኑን ለማየት እንድንችል አይኑን ለማስተዋል እንድንችል አእምሮውን ሁሉንም ነገር አንተ ስለሰጠህን ተመስገን። ከሁሉም የበለጠ እምነቱን ስለሰጠህን እናመሰግንሃለን። ጌታ ሆይ አንተን እንድናምንህ እንድንወድህ እንድናከብርህ አስቀድመህ ወደህናልና እግዚአብሔር አምላክ ሆይ አሁን በዚህ በቀረው ጊዜ ስንወያይ በእኔ በጎልዳፋው አንደበት ሳይሆን ያንተ መንፈስ እንዲያስተምረን የምንለው የምናደርገው የምንተባበረው ሁሉ አንተን ለማክበር እንዲሆን እንለምናሃለን። ጌታ ሆይ ፈቃድህ ይሁን። የታመሙትን ማርልን፣ ያዘኑትን አንተ አጽናናለን። እግዚአብሔር አምላክ ሆይ በጦርነት ያሉትን በዩክሬን፣ በኢትዮጵያ፣ በመካከለኛው ምስራቅ የሚያልቀውን ሕዝብ አንተ ታውቃለህ። ጌታ ሆይ እባክህ ሰላምን አውርድ፣ ሰላምን አውርድ። መንግስት ትምጣ፣ ፈቃድ ይሁን። ስለ ክርስቶስ ስም አሜን። እሺ፣ እንግዲህ መግቢያው በጣም ጥሩ የሆነ ሀሳብ ስላለው ሶስት ክፍል ነው ያለው ፓራግራፍ። እንዲያው ሰንበት ትምህርቱን አላነበባችሁት እንደሆነ አነባችሁት እንደው መድገምም ጥሩ ነው እና የሚያነብልኝ ሰው ፈቃደኛ ባገኝ እለምናለሁ። የእሁዱ እሰይ፣ እግዚአብሔር ይባርክሽ።
መጽሐፍ ቅዱስ ከሚለው ነው አይደለም?
አዎ፣ መጽሐፍ ቅዱስ ለምን ከሚለው ጀምሮ እናደርግም የምለው 34 ገጽ 34 ያለችውን ብቻዋ። አዎ፣
መጽሐፍ ቅዱስ ለምን በጣም ጠቃሚ እንደሆነ እና በግል የመጽሐፍ ቅዱስ ጥናታችን ውስጥ እንዴት በጥልቀት መቆፈር እንደምንችል ከመዳሰሳችን በፊት አንድ ነገር መረዳት አለብን። ሰይጣን በእኛ ላይ ሊያደርስ ከሚችላቸው በጣም ጉልህ ጥቃቶች አንዱ በቃሉ ከእግዚአብሔር ጋር ጊዜ እንዳናሳልፍ ማድረግ ነው። ሰዎችን በንግድ፣ በግዴለሽነት፣ በድካም ወይንም በጥርጣሬ ከመጽሐፍ ቅዱሳቸው ማራቅ ቁጥር አንድ ስትራቴጂው ነው። በቃሉ ውስጥ ከእግዚአብሔር ጋር ጊዜ ስናሳልፍ ሕይወታችን እንደሚታደስ እና የመንፈስ ምግብ እንደምናገኝ ስለሚያውቅ ይህንን ከመከላከል ሁሉንም ነገር ያደርጋል። ሰይጣን ሰዎች የመጽሐፍ ቅዱስን እውቀት እንዳያገኙ ለመከላከል የሚቻለውን ሁሉ ይጠቀማል። ምክንያቱም ግልጽ ንግግሮቹ ማታለያዎቹን ይገልጣሉ ተብለናል። የኤለን ዋይት ታላቁ ተጋድሎ ገጽ 593። ሰይጣን የእግዚአብሔር ኃይለኛ ቃል እርሱን ኃይል አልባ እንደሚያደርገው ያውቃል። ጸሎትና የመጽሐፍ ቅዱስ ጥናት የሰው ልጅ በሰይጣን ላይ ሊጠቀምባቸው ከሚችላቸው እጅግ ኃይለኛ መሳሪያዎች መካከል መሆናቸውን ሰይጣን ስለሚያውቅ ከማንበብና ከመጸለይ እንድንቆጠብ የተቻለውን ሁሉ ያደርጋል። የእግዚአብሔር ቃላት ኃይለኛ እንደሆኑና ይህን ዓለም ወደ መኖር እንዲያመጣ እንዳደረጉ ብቻ ሳይሆን ሙታንን ማስነሳት እንደሚችሉ እና ለማሸነፍ ኃይል ሊሰጡን እንደሚችሉ ያውቃል። የእግዚአብሔርን ሕዝብ ከመጽሐፍ ቅዱሳቸው በማራቅ ሰይጣን ከእግዚአብሔር ጋር ያለንን ግንኙነት ብቻ ሳይሆን ከሌሎች ጋር ያለንን ግንኙነትም ይጎዳል። ትዳራችን ውጥረት ውስጥ ይገባል። በልጆቻችን ላይ እንጮሃለን እና ከጓደኞቻችን ወይም ከስራ ባልደረቦቻችን ጋር ትዕግስት የለንም። ህይወት በጣም ቢዚ ትሆናለች። ምንም የማምለጫ መንገድ ሳይኖር ውጥረት እና ሸክም ይሰማናል እና በሚገርም ሁኔታ ምን እየተከሰተ እንዳለ ለመረዳት በአብዛኛው በቂ ጊዜ ወስደን እረፍት አናደርግም። ከእግዚአብሔር ጋር ቅርብ እንደሆንን እናስብ ይሆናል። ነገር ግን እውነቱ የእግዚአብሔርን ቃል ሳንከፍት ቀናትና ሳምንታት ሲያልፉ በየቀኑ እየደከምን እንሄዳለን። ከእግዚአብሔር ጋር አንዴ ከፍ አንዴ ዝቅ የሚል ወጥነት የሌለው ግንኙነት ቢኖረንም እንኳን ሰቆቃው ኤርምያስ 2:22-23 እንደሚነግረን እግዚአብሔር በሚያስደንቅ ሁኔታ ጽኑ ነው፣ አይለዋወጥም።
ይበቃል። እግዚአብሔር ይባርክሽ። በጣም ጥሩ ነው። እንደው እግዚአብሔር ጨምሮ ይባርክሽ። እንግዲህ ሰምታችኋል። እንደው ሌላ ጊዜ እንኳን ባናነብ አሁን መጽሐፍ ቅዱስ ጠቃሚ መሆኑን ለማስረዳት ሳይሆን ይህን ጠቃሚ ነገር ግን ወደ ስራ እንዳናውለው ብዙ እንቅፋቶች አሉ ነው የሚለው። እንግዲህ እና በዚህ ላይ ተጨባጭ በሆነ መልክ አዎ እንዲህ አለ እንዲህ አለ ብላችሁ የምትሉት የምታካፍሉት የገባችሁ ብንወያይበት ጥሩ ነው የምትሉት ምን ነገር አለ? እዚህ ላይ መድረኩ ክፍት ነው።
ሄሎ።
አቤት።
ፕሮፌሰር እግዚአብሔር ይስጥልን። ያ በጣም ጥሩ ተገልጿል። እዚህ ላይ እንግዲህ እንዳየነው መጽሐፍ ኃይለኛ እንደሆነ የመጽሐፍ ኃይልነት በጣም የታወቀ ነው። እንዳውም የትናንትና የተናገረው የሁለት አይነት ስለት ያለው መሳሪያ እንደሆነ ነው የሚገልጸን። በተቃራኒው እንግዲህ ጠላታችን ሰይጣን ይሄንን ለማጥፋት የሚጠቀመው እንግዲህ በአሁኑ ጊዜ በተለይ መሳሪያ ይዞ ወይም አስቀያሚ ሆኖ እያንዳንዱን ሰው ከእግዚአብሔር ለማራቅ የሚያደርገው ጥረት አለ። ዛሬ በሕይወታችን ከምናደርጋቸው ነገሮች አስመስሎ ጊዜያችን እየወሰደ ይሄን እውነተኛውን ኃይለኛውን ቃል እንዳነብ ያደርገናል። በተለይ በአሁኑ ጊዜ እንደምናውቀው ቴክኖሎጂ እንደምታውቁት እንዳውም በመጽሐፍ ቅዱስን ሰሮፎን ላይ ዳውንሎድ ብታደርጉ በየደቂቃው በየአቅጣጫው ብቅ ብሎ የሚያሳየ ስንት የሚያጓጓ ነገር ይመጣል። እሱ ብቻ አለን እና በተለያዩ የምንሰማቸው ነገሮች ዛሬ ጠዋት ተነስተን የእግዚአብሔርን ቃል አንብበን እንደመጀመር መጀመሪያ የምናነሳው ምንድን ነው? ይህ ቴክኖሎጂ በየሚዲያው የምንሰማቸው ነገሮች እናስቀድም ይሆናል። ይሄ በየቤታችን ገብቶ ጠቃሚ ይመስላል። እኛው አዋቂዎቹን ልጆቹንም ይሄ ሁሉ ጊዜ ይወስድብናል። የእግዚአብሔርን ቃል የምናነብበት ጊዜም የለንም። ስለዚህ በእውነት እንግዲህ የሚነግረን ይሄ ታላቁ መሳሪያ በሕይወታችን እንደሚሰራ መንፈስ እንደሚሰጥ ጉልበት እንደሚሰጥ ሰይጣን ስለሚያውቅ በቀላሉ በዚህ በትናንሽ ነገሮች እያታለለን ጊዜያችን እያባከን ቃሉን ሳናነብ እንዳም ትናንትና ነው አለ መጽሐፍ ቅዱስ በየአይነቱ ቤታችን አለ። ግማሾቹን በራስጌያችን አስቀምጠን ምንም ሳነካ በሰንበት ቀን እናነሳ ይሆናል። ሌላው እዛው ሼልፍ ላይ አቧራ እየጠጣ ይቆይና ወይም በተመስቸን ጊዜ እናነሳ ይሆናል። ስለዚህ ይሄንን መሳራ በየጊዜው ካልተጠቀም ጣላታችን ሰይጣን ይሄንን በአለማዊ ክናንሽ ነገሮች ያዘ ግዚያችን ያባከነን ከዚህ ከመሳራው ጋር እንዳንተዋወቅ ኃይል እንዳናገኝ ያደርገናል ስለዚህ ባጭሩ እንግዲህ ምንድነው እኛ እንደ ክርስቲያኖች ብሮት አንዳንዴም ኮይ መሳራ በእጃችን ይዘን በትክክል ካልተጠቀምን መመላለስና እንደዚህ በተለምዶ ይሆንብናል እሱም እንዳይሆን በመንፈስ ይሄን ቃል ያጠናን እለተለት እየጸለይን ከሱ ጋር መበርታት እንዳለብን ነው ምክንያቱስ ይሄ ጣላታችን አላህ በቀላሉ በትናንሽ ነገሮች ስለሚያታልልና ስለሚጥለን ይሄን ካላደረግ በእውነት ከክርስቶስ ጋር አንድነት ሊኖርን አይችልም የሚል ሐሳብ አለ እግዚአብሔር ይስጥልናቸው
በጣም አመሰግናለሁ እግዚአብሔር ባርክ ወንድም አለም ሌላ ሰው መጨመር የሚፈልግ አለ
አለው
እሺ
አለው እኔም አለው
እሺ ሁለታችሁ አንዳችሁ ቀደም
እሺ እኔ የምለው ምክንያቱም አሁን ለስጋችን በቀን 3 ጊዜ ነው የምንመገበው ስጋችን እንዳይጎዳ እንዳይደክም እና ስጋችን በቀን 3 ጊዜ የምንመገበው ከሆነ መጽሐፍ ቅዱሳችን ካላነበብን ደግሞ መንፈሳዊ ህይወታችን እየማሟ ይሄዳል ማስተዋል የለንም ምክንያቱም እውነት ነው ወንድም ብርሃኑ እንዳለው መጽሐፍ ቅዱስ በየአይነቱ አለን በእጃችን ኃይላችን መሆንን አልገባንም እንደሚያስፈልገን ባለማስተዋላችን ቀጨጭን ከእግዚአብሔር ደግሞ እንዳይለየን ከመስመሩ እንዳንወጣ የእግዚአብሔር ቃል በየቀኑ ማንበብ አለብን ኃይላችን ስለሆነ ጉልበታችን ስለሆነ የሚያቆምን ስለሆነ የእግዚአብሔር ቃል ያስፈልገናልና መሳሪያችን ስለሆነ እንድናስተውለው እግዚአብሔር አይምሮአችን ይክፈትልን ለስጋችን ይሄን ምን ተነቀቀ ሆነ ለመንፈስ ህይወታችንም ቅድሚያን እንሰጠው ይገባናል አመሰግናለሁ
በጣም ጥሩ ነው እግዚአብሔር ይስጥልኝ ወንድም አለም እሺ ሌላ ወንድም ነበር ሊናገር ያለ
እኔ አሰርፈህ ባናል
ፓስተር ፕሊዝ
አብ የሰነ ማለፍ ፈልኩት ጌታ ይባርካቸው ወንድሞች በጥሩ ሁኔታ አስቀምጧል እኔ ይሄ በጣም የሚገርመኝ ይሄ መጽሐፍ ቅዱስ የሚባለው ስም ሳስበው ምን እንዴት ያለ መሳሪያ እንደሆነ ሳስበው በቃ በጣም ለመግለጽ ቋንቋ ያንሰኛል ማለት ፈልጋለሁና ድሮ የድሮ ታሪክ በ9ኛ ክፍል ባሁኑ ሳይሆን የድሮ ታሪክ ነው ስንማር ሰባት አስደናቂ ነገሮች አሉ ይላል እና 7 wonders of the world የሚባል ሰባት አስደናቂ ነገሮች በአለም አሉ ይልና አንደኛው ታጅ መሃል በሂንድ ሀገር አንዲት ለሚወዳት ሴት በማሚስቱ ሞታ ለሚወዳት ሴት አንድ ሰው የሰራው ሐውልትን ነው ታጅ መሃላ ሌላው ሃንጊንግ ጋርደን ኦፍ ባቢሎን የሚላው ነው ሌላው ከዚያ ውስጥ አንደኛው መጽሐፍ ቅዱስ ነው ባይብል አስደናቂ ነገር ነው ብሎ ዓለም ያ ሂስትሪ ካስቀመጠው እና ከሰባቱ አስደናቂ ከሆኑት ነገሮች አንደኛው ሌላኛው መጽሐፍ ቅዱስ እንደሆነ ይናገራል እውነት ነው እና መጽሐፍ ቅዱስ በጣም አርጎ ለህይወታችን መሳሪያ ነው ሳይታይ የሰው ህይወት የሚቀይር መሳሪያ ነው ሳይታይ የሰው ህይወት የሚቀይር መሳሪያ ነው ጌታ ኢየሱስ ክርስቶስን ስለ መጽሐፍ ቅዱስ ሲናገር ምን አለ እነዚህ መጽሐፍቶችን እሹ እነዚህ ስለኔ የሚመሰክሩ ናቸው በዮሐንስ ወንጌል ላይ መጽሐፍን እሹ ነው እሹ አይ ቲንክ እሹ ማለት ፈልጉ ከማለት እሹ ማለት አማርኛው በጣም የተለየ አማርኛ ነው ብዬ ተቀበላለሁና እነዚህ መጽሐፍን እሹ እነሱ ስለኔ የሚመሰክሩ ናቸው ብሎ ነው ጌታ ክርስቶስ የተናገረውና ሰንበት ትምህርቱ ሲታነብ ይሄታችን ባነበበችው ሰይጣን በጣም አርጎ መሳሪያ አድርጎ የሚጠቀመው ሰዎችን ስራ በማብዛት አንተም ተናግራል በመጀመሪያ ጊዜ አሜሪካ 10% ህዝብ እንደሚያነብ ከዛ ቀጥሎ ምን ያክል ፐርሰንት እንደሚያነብ ከዛ ቀጥሎ አሁን ፐርሰንቱ በጣም ምን ያክል እንደሚያነብ በጣም አርጎ እንትን ይለኛልና መጽሐፍ ቅዱስ ህይወታችን በራሳችን ህይወት ባለፈው ጊዜ አንተም እኮ ብለሃል በመዝሙር 34:8 ላይ ቅመሱ እግዚአብሔር ቸር እንደሆነ እዩ የሚለውን አንብባለሁ እና
አሜን
መጽሐፍ ቅዱስን ያልቀመሰ ሰው ብንቀም ህይወታችንን ሌላውን ህይወት ሳይሆን የራሳችን ህይወት እንዴት አርጎ እንደቀየረ ብናነብ ጥሩ ነው እና በማክሰኞ ማነው በሐሙስ ላይ ባለፈው ባጠና ነው በሐሙስ ላይ ምን ይላል እዚህ ላይ take your bible ይላል በ27ኛው በእንግሊዘኛ መጽሐፍ ላይ በ27ኛው ሐሙስ ባጠና ነው take your bible ይላል እና እስክሪቶን ወረቀትና ውሰድ ምንት ነው እዚህ ላይ የሚገርመኝ ነገር invite god to soften and speak to your heart ይላል መጣቁሽኝ ዘይ ማለት ልብን እንድቀየር እግዚአብሔር እንድናገር ደህና አጣጥታ ያለበት ቦታ ውጪ ሊሆን ይችላልና መጻፍትን ይቅርታ አንብብላ እና በእንደዚህ ሁኔታ ከታ ወደ እግዚአብሔር ብንቀርብ ህይወታችንን የቀየረና የሚቀየር መጻፍ ነው መጻፍ ደስና ወደዚህ የበለጠውን ለመቅረብ እንድንችል እግዚአብሔር ዳን አመሰግናለሁ
በጣም አመሰግናለሁ ፓስተር እግዚአብሔር ባርክህ በቃ ሁላችሁም ያላችሁ በጣም ቆንጆ ነው ምንም ይሄ ትልቅ መሳሪያ መሆኑን ግን
እኔ ጥያቄ አለኝ ብርሃኑ
እሺ
ይቅርታ አቋረጥኩ መሰለኝ
ነነ ግዴለ
ጥያቄ አሁን አቶ በቀለ በቀን 3 ጊዜ ምግብ እንበገባለን ስጋ በምግብ እንደውም አንዳንዶቻችን እዚያ በለጠ ሊሆን ይችላል እና እሱም ብለዋል ይሄ እንግዲህ ስጋዊ ረሃባችን ሲጎተጉሰን አንዳንዴም ሳይርበን ምግብ እንበላለን እና የዚህ የመንፈሳዊ ረሃብ እንዲኖረንና የመጽሐፍ ቅዱስ የማንበብ ፍላጎት እንዲያድርብን ምን ማድረግ አለብን?
ጥሩ ጥያቄ። መሻቱን መመኘቱን መፈለጉን እንዲኖረን ምን እናድርግ ነው አይደለም?
ትክክል ነው። አዎ
እሺ። ሐሳብ መስጠት የሚፈልግ ሰው አለ? ምን አልሽ?
ሊሞክር?
አዎ አዎ።
ስጋዊ ፍላጎታችንንም ለስጋዊ ፍላጎታችን የሚሆነንም ነገር እኛ በራሳችን ኃይል አግኝተን አይደለም እግዚአብሔርን ለምነን ነው የምናገኘው። ለምኑ ይሰጣችኋል አንኳኩ ይከፈትላችኋል የሚለው ቃል ለስጋዊ ፍላጎታችንም ለመንፈሳዊ ፍላጎታችንም ይጠቅማል። ስለዚህ አጥብቀን መለመን ያለብን ማለት ይሄ ኃይል ይሄ ድንዛዜ ያላዘው ሰው እኔ እንጃ በቁጥር ምን አክል እንደሆነ እኔ ለራሴ ሁሌ የምጸልይበት ጉዳይ ነው። ፈቃሉ ጋራ እንዳልገናኝ ሲገናኝም ደግሞ ጊዜ እንዳሉት ሌላ ጊዜ የማይደክመኝ በዛ ጊዜ የሆነም ያሰዘኝ ያደክመኝ ነገር አለና በግዴም የምጸልየው ጉዳይ ነው። በጸሎት እግዚአብሔርን መማጸን ያለብን ያኔ ውስጣችንን ሁሉ በፍላጎት ይሞላል ጌታ ብያስባለሁ።
በጣም ጥሩ። ሌላ ሰው በዚህ ላይ መመለስ ማቅረብ የሰማው መስሎኝ ነበር።
ሄሎ።
እሺ።
እኔ በጣም ጥሩ መልስ ነው። ጸሎት ባና ዋና አስፈላጊ ነው። ነገር ግን ይህንን እንዳይጸልን የሚያደርግ አለ፣ እንዳናነብም የሚያደርግ አለ። የዛሬው ሰንበት ትምህርት እኮ የሚነግራን ምንድን ነው? ሉሲፌርም እኮ አንብቧል፣ መጽሐፍ ቅዱስን ያውቃል፣ ከእግዚአብሔር ዘንድ አለ ብሎ አልተጠቀመበትም እና ይሄ እንዳነነብ የሚል ሐሳብ ሲመጣ በጸሎት ኃይል ተቃውመን መንበብ ከጀመር እናሸንፋለን። በቃ መንበብ ከጀም በሽተኛ ሰው ምግብ አስጠላኝ ብሎ ዝም ካለ ይሞታል። እኛ ግን ይህን እንዳናነብ የሚከለክል ነገር አሸንፈን በጸሎት ኃይል አሸንፈን መንበብን ከቀጠል እየጣፈጠ ይሄዳልና ስለዚህ መንበብን መለማመድ አለብን ብዬ ነው ማለት የምሰጠው።
በጣም ጥሩ። እሺ፣ ጊዜው እያለቀ ስለሆነ ጥር ያለ ሀሳብ እኔ ላቅርብና እንግዲህ አሸት ወደ አንተ ልመልስልሃል ነው እግዚአብሔር
ሀሳብ ልናገር።
እሺ 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 እሺ
ስለሰላሉኝ አመሰግናለሁ። ምንድነው መሰላችሁ፣ አሁን ዘመኑ ሞባይል መጽሐፍ ቅዱስ አለው፣ ቴሌቪዥን መጽሐፍ ቅዱስ አለው፣ ኮምፒውተሩ ሁሉ የእግዚአብሔር ቃል አለው። በየትም በመኪና ላይ ይሄድኩም መጽሐፍ ቅዱሳን የነዳሁ ሞባይል የምነካው ጥቅስ ይሰጠኛል። መጽሐፍ ቅዱስ የምፈልገውን ጥቅስ አውጥቼ አንብቤ መጸለይ ይችላል። የልብ መትጋት ነው እንጂ ቃሉን ለማንበብና ለመጸለይ መንገድ ሁሉ ጸሎት ነው። ስራ ላይ ሁሉ ጸሎት ነው። በልብ ነው መንበርከት። የልባችን ዝንባሌ እግዚአብሔር ከሰማይ ያያል። እንዳሸንፈን ጠላት ይሄን ተግተን ከልባችን ወደ ፈጣሪያችን አቤት ማለት አስፈላጊ ነው። እንዲያውም ዘመኑ አልቋል። ቀን ያለ አይንፈለን፣ ሸርተት ብሏል። እንዘርታ፣ እግዚአብሔር ኃይሉን ይስጠን። እናንተም ተባረኩ። ጥሩ አካሄድ ነው ዛሬ የሄዳችሁ፣ ደስ የሚል ልብን የሚነካ ነው። ይህን መንገድ እንዲያው ለሚሰማ ሁሉ ይህን መንገድ እንድንከተል እግዚአብሔር ኃይሉን ይስጠን። ተባረኩ።
አሜን አሜን። እግዚአብሔር ይስጥልኝ። እግዚአብሔር ባርክሽ። አሁን ኤውል እንግዲህ አሸት እጥር አድርጎ እግዚአብሔር ለእኛ ከሰጠን ብዙ ስጦታዎች አንዱ ነፃነት ነው። ምርጫው የእኛ ነው። እግዚአብሔር ትናንት እንደተወያየንበት ከሳይንስም በላይ ሳይንስ የሆነ ሰይጣንም ሰይጣን ከማለት ይልቅ ቄስ ሰይጣን ምንለው ይሻላል። በጣም ሊቅ ሆኗል። በዚህ እንቅፋት በመፍጠር የውሸት ቄስ እና ይህን አውቆ እግዚአብሔር ያቀረበው ነገር ኃይለኛ መሆኑ፣ እግዚአብሔር የፍቅር አምላክ መሆኑ፣ እግዚአብሔር ታማኝ አምላክ መሆኑ ይህን ስላወቀ ብዙ ስልቶች ይዞ ወደፊት እንዳንሄድ እንደሚያደርገን ከተገነዘብነ እርግጥ ሰንበት ትምህርቱ ያለውን የምወደዋቸው የማምንባቸው ነገሮች አሉ። ይሄ እነሱ ንግድ ያሉት የህይወት በህይወታችን እኛ የምንሰራው ነጋዴዎችም አይደለንም፣ ግን ብዙ ነገር አለ፣ ብዙ የሚያደናቀፈን ነገር አለ፣ ምንም ጥያቄ የለውም። ያንን ሚውት አርጉት ባካችሁ። የሚያደናቀፈን ነገር ሁሉ ግን ተገንዝበን ሚዩት አርጉት ባካችሁ። አሁን ያንን ተገንዝበን እኛ መፈለግ አለብን። እግዚአብሔር የነፃነት አምላክ ስለሆነ አንብ ብሎ ሊያዘን አይፈልግም። ምርጫው የኛ ነው። ማመኑ የኛ ነው። መፈለጉ የኛ ነው። ይሄ ከሁለት ቦታ ሊመጣ ይገባል ባይ ነኝ። አንደኛው ወንድሞቼ እህቶቼ እንዳሉት እኛ ፍላጎታችን እንቅፋቶቹ እንኳን ቢበዙ እነዚህን እንቅፋቶች እግዚአብሔር ሆይ አስወግደህልኝ እንዳውቀሽ ጨምሬ ቃልህ እንዳነብ ብለን የምንመኝ የምንጸልይ ከሆነ ግን ያን ለማድረግ ዋናው ምንጩ እኛ ነን። መፈለግ አለብን። ከፈለግነ የእግዚአብሔር መንፈስ ይረዳና ልላለሁ። እጥር አድርገህ እስቲ ሀሳብ ክንስጠን።
ያላችሁት ሁሉ ይስማማኛል። መጨመር የምፈልገው ነገር ቢኖር ሁለት ነገሮች ናቸው። አንደኛ መደበኛ ጊዜ መመደብ አለብን። ጠዋትም ሆነ እንደሚመቸን፣ ማታም ሆነ ወይ ሌሊትም ሆነ የሚመቸን ጊዜ ወስነን ያን በዚያት ጊዜ ስራዬ ብለን ማንበብ አለብን። ሁለተኛ ደግሞ ልምድ ሊኖረን ይገባል። ሳይኮሎጂስቶች ምን ይላሉ? አንድ ነገር ላሳታቋርጡ ለሁለት ሳምንት ካደረጋችሁት ልምድ ይሆናል። ማቋረጣችሁ ነው። እና ለመደጋገም በየቀኑ ማድረግ የተወሰነ ጊዜ መጨመር እንደ ካላችሁት በላይ ያላችሁት በሙሉ ወሳኝ ነገሮች ናቸው። ተባረኩ።
እግዚአብሔር ባርክ። ልክ ነህ። እኔ 100% እስማማለሁ። We are creatures of habit. ልምድ ያልከው ቡና ብቻ ለምደን ማደግ የለብንና ሌላም ነገር መልመድ አለብን። እና ልምድ ከሆነ ጊዜ አናጣም። ጊዜ ችግር መሆኑን ብዙ ምሳሌዎች ለማቅረብ ይቻል ነበር፣ ግን ልምዱ ካለ ቦታ አለ፣ ጊዜ አለ። ያንን ማድረግ አለብን። ትልልቅ ጥያቄዎችን ቡርሳ ነድባቸው ልንቀር ነው። በተለይም ይሄ በሶቆቃ ወኤርሚያስ ያለው ጥቅስ እኛ እንኳን ባናነብ እኛ እንኳን ብንቀዘቅስ እግዚአብሔርስ እንዴት ይላል? እግዚአብሔር ጋር እንዳለ ከፍ ዝቅ የሚል ልምድ እንኳን እኛ ቢኖረን እግዚአብሔር ግን ስለ ግንኙነታችን ምን ይላል? ምን ይሰማዋል? የሚል ጥያቄ አለ። እና ስታነቡት የመጀመሪያው በቁጥር 22 ላይ በእውነት እንደው በደንብ ልናስብበት ይገባል። ያልጠፋ ነው ከእግዚአብሔር ታላቅ ፍቅር የተነሳ ነው፣ ርኅራኄው አያልቅምና ይላል። ምዕራፍ 3 ቁጥር 22 23 ማለዳ ማለዳ አዲስ ነው፣ ታማኝነትም ብዙ ነው። አሁን እንግዳሸት ልምድ ያለው ማለዳ ማለዳ ለመገናኘት መናፈቅ አለብን። ካልጋችን ስንወጣ የመጀመሪያው ነገር ሰውንን ሰላም ከማለታችን በፊት፣ ሰውን ስልክ ከማየታችን በፊት በጉልበታችን ከእግዚአብሔር ጋር ልንገናኝ ይገባል። እና ያልጠፋ ነው የእግዚአብሔር ፍቅር ከእግዚአብሔር ፍቅር የተነሳ ነው። አንድ ደቂቃ ልስረቅና አንድ ነገር ልጨምርላችሁ። ይሄ ባለፈው ሰንበት ስንማር ስንወያይ አስተማሪዋ ምን አለች? እንደምታውቁት ያለፈው ትምህርት ትዕቢት ራእይነት ነበረ። ጋሻሉላ በሉት ያለነ ትዕቢት እና ትህትና የሚለውን እያወዳደረች ስታስተምር ምን አለች? እስቲ እንደው አሁን እዚህ ቁጭ ብላችሁ ወረቀት እኮ ሰጣን ነው ደግሞ ሶስት ሰዎች በትዕቢት የምታውቋቸው ጻፉ። ብትፈልጉ ትነግሩናላችሁ፣ ባትፈልጉ አትነግሩና ማለች። እና እኔ ሶስት ሰዎች ጻፍኩኝ። የመጀመሪያው ብርሃኑ መንግስቱ ነው። ሁለተኛው አንድ ሰው አለ፣ ስለ እሱ መናገር አልፈልግም አልኩኝ። ሶስተኛው በሰው መልክ ሰይጣን ነው። እና ይህንን ልል የቻልኩበት ይሄ ጥቅስ አሁን ያየ ነው። እኛ ብንቀዘቅዝ እኛ ልምዱን እንኳን ጀምረን ለምደን በጸሎት ጀምረን በጸሎት የምንጨርስ ሰዎች ሁነን እንኳን ብንቀዘቅዝ እንኳ እግዚአብሔር ግን አይለወጥም። ለዚህ ነው እኔ ያልኩበት ምክንያት እንደምታውቁት ዮሐንስ ወንጌል ምዕራፍ 8 ቁጥር 7 ላይ ጌታ ኢየሱስ ክርስቶስ ያለውን እናስታውስ። ያችን አመንዝራ ሴት አመተው ውገራት ውገራት እንውገራት ሲሉት ከእናንተ መካከል ኃጢአት ያልሰራ የመጀመሪያውን ይወርውር ነው ያለ ዮሐንስ ወንጌል ምዕራፍ 8 ቁጥር 7። ይህም የመጽሐፍ ቅዱስን መሳሪያነት ሰዎች እንዲወዱት እንዲቀበሉት እንዲሹት መሻት፣ ቅድም አፍሰር እንዳለው መሻት እንዲሆን እኛ ትሁት በሆነ ደጋፊ በሆነ ለራሳችንም ለሰዎችም ማካፈል አለብን። ይህን እናደርግ ፓስተር ሴፓ እንዳለ በጸሎት ተዘጋልን። እንግዲህ እኔ ባጭሩ ልጸልይ፣ ጊዜው ስለሄደ ልጸልይና እግዚአብሔር አምላክ በዚህ ምሽት በቃልህ ላይ እንድንወያይ እንድንማር የቀመስነው እንድናካፍል እንድንከፋፈል እንድንገነባባ እንድንረዳዳ አንተን ጨምረን እንድናውቅ ስልቱንም ብልሃቱንም እንድንወያይ ጊዜውን ስለሰጠን ተመስገን። እግዚአብሔር አባት ሆይ በዚህ ምሽት ስላንተ ለማካፈል የጣሩትም ሁሉ እህቶችን ወንድሞችን አንተ ባርካቸው። ምሽቱን አንተ ባርክ፣ የሚቀጥለውን አገልግሎትም አንተ ባርክ። ሁሉም ለአንተ ክብር ይሁን። በጌታ በኢየሱስ ክርስቶስ ስም አንድ አምላክ አሜን።
አሜን። እግዚአብሔር ይባርክ ወንድሜ ፕሮፌሰር፣ እግዚአብሔር አንተንም ቤተሰብህንም ይባርክ። ለሆነ የውይይት ጊዜ በማንበብም በመወያየትም በመስማትም የተሳተፋችሁ ሁሉ እግዚአብሔር ይባርካችሁ። እግዚአብሔር እኛንም የማንበብ መሻት እንዲኖረን እግዚአብሔር ይርዳን። አሁን ጊዜው እንግዲህ የመዝሙር ሰዓት ነው። በመዝሙር የምትባርከን እህቴ ኢየሩስ ነች። ኢየሩስ መስመሩን ላንቺ ለቃለሁ።
እሺ፣ ሰማለሁ።
አዎ፣ ትሰማያለሽ።
ከእግዚአብሔር ጋር ልራመድ የሚለውን ድሩ መጽሐፍ 89 ለጌታ ክብር ዘምራለሁ። ድምፅ እያስቸግረኝ ነው ግን ከእግዚአብሔር ጋር ልራመድ ሄኖክ በሄደበት መንገድ ደካማ እጄን ይዘምራኝ በጣፋጭ ድምፅ ምከረኝ መንገዱ እንዳይጠፋብኝ ኢየሱስ ሳትለየኝ አልችልም ብቻዬን ልሄድ ስንዛበብ የሰማይ ሞገድ ተጠምደው ሳል ሕይወት መኖት ከበወኝ ሳል ሺ ጸጥቅና ይህን ሞገድ ጌታዬ አብረን እንሂድ እጄን በእጅ ላይ አድርጌ
አንቺንም ቤተሰብሽንም እግዚአብሔር ባርክ። ድምፅሽ ምንም ጥሩ ነበር፣ ምንም አልተባላሽም።
እያስቸገረኝ ነው ሌላ ሰው ይርዳኝ ለሚመጣው። እሺ፣ ሌላ ሰው ይርዳኝ ሁለተኛ ለሚቀጥል።
እሺ፣ እግዚአብሔር ባርክሽ ለዚህ ግሩም መዝሙር። አሁን የቃል ጊዜ ነው። በቃል የሚባርከን ወንድሜ ወንዶሰን ይሆናል። ወንድሜ ወንዶሰን ጊዜውን ለአንተና ለእግዚአብሔር መንፈስ እለቃለሁ። እግዚአብሔር አንደበትህን እሱ ይንካ።
ወንድዬ ዛሬ አልተመቸውም፣ ነገ ይወስዳል። ከኔ ጋር ተቀያይሯል እና ዳንኤል ነኝ ዛሬ ማገለግለው።
እሺ ወንድሜ ዳንኤል እንኳን ደህና መጣህ፣ እናመሰግናለን ለዚህ ግሩም ጊዜ። እግዚአብሔር ይባርክህ። አሁን ጊዜውን ለአንተና ለመንፈስ ቅዱስ እለቃለሁ። እግዚአብሔር አንደበትህን ይንካው።
አሜን። እግዚአብሔር ይስጥልኝ። ተባረኪ እህቴ ኢየሩሳሌምንም እግዚአብሔር ይባርክሽ ማለት እፈልጋለሁ። ሰንበት ትምህርቱን በጣም ነው የተማርኩበት የተባረኩበትም። ጥሩ የውይይት ጊዜ፣ ጥሩ አቀራረብ ነበር። እግዚአብሔር ይባርካችሁ ለማለት እፈልጋለሁ። ወደ ዛሬው የመጽሐፍ ቅዱስ ጥናታችን ከመሄዳችን በፊት በጸሎት እንጀምር። ቅዱስና ማህራ የሆንክ ታላቁ እግዚአብሔር አምላካችን እጅግ አድርገን እናመሰግንሃለን፣ እናከብረሃለን፣ ስምህን ከፍ እናደርጋለን ታላቅ አምላክ ስለሆንክ። እነሆ ደግሞ ሰማያትን ምድርን ሞላውን ሁሉ የፈጠርክ አምላክ እኛን ኃጢአተኞቹን በደለኞቹን እጅግ አድርገህ ስለወደድከን ጌታ ኢየሱስ ክርስቶስን አሳልፈ ስለሰጠህ በሱ ቁስል እኛ ስለተፈወስን ክብር ምስጋና ለስምህ ይሁን። ጌታ ሆይ በዚህ ምሽት ደግሞ ከአንተ ቃል ከማያልቀው ከሚጣፍጠው ቃልህ ልንማር መጥተናል። እባክህን አንተ አስተምረን፣ መንፈስ ቅዱስህን ልከህ ቃልህን ግለጥልን። ባወቅነው በተማርነው መኖር አስችለን። ጌታ አባታችን ሆይ ምንም አይነት ከስጋና ከደም ሳይሆን ከመንፈስ ብቻ እንድንማር ወገኖቼን እንድትባርክ በዚህ ሰዓት እለምንሃለሁ። በናዝሬቱ በኢየሱስ ስም አሜን። እንግዲህ በተከታታይ እያጠናን ያለነው ምንም እንኳን በየሁለት ሳምንቱ ቢሆንም የጀመርነው የማቴዎስ ወንጌል ምዕራፍ አምስት ላይ ያለውን ነው እየተመለከትን ያለ ነው። በተለምዶ የተራራው ስብከት የምንለው ነው። ምክንያቱም ጌታ ኢየሱስ ክርስቶስ በጣም ብዙ ሕዝብ ተከትሎት ስለነበረ የዛን ቀን እሱ ከፍ ያለው ተራራ ላይ ሆኖ እነሱ ዝቅ ባለው ቦታ ሆነው ከላይ ሆኖ ይህንን አስገራሚና ድንቅ የሆነ ትምህርት ሲሰጣቸው ነበረ እና ዛሬ ሶስተኛውን ክፍል ምዕራፍ አምስት ቁጥር አምስት ላይ ያለውን ነው የምንመለከተው። እንደዚህ ይላል ማቴዎስ ምዕራፍ አምስት ቁጥር አምስት የዋሆች ብፁዓን ናቸውና ምድርን ይወርሳሉና ይላል። ይህንን አዘጋጅቼ ባለፈው ሳምንት ደግሞ ሰንበት ትምህርቱን ስንማር የበለጠ ብዙ ነገር እያስተዋልኩ መጣሁና ዛሬ ይሄንን የዋህ የሚባለውን ነገር ብዙ ጊዜ ስሙን ስንሰማው ደስ ይለናል፣ ግን በተግባር ደግሞ ብዙ የማይመቸን አይነት ባህሪ ነው። እንግዲህ የዋህ ማለት የተለያዩ ትርጉሞችን ለማየት ሞክሬ ነበር እና ራሱን የሚገዛ ራሱን የሚቆጣጠር፣ በሌላ ትርጉም ደግሞ ምን ይላል ትሁት የሆነ፣ ሌላው ዘመናዊው ደግሞ ምን ይላል ረጋ ያለ የሚለው ነው እና ሌላ የመንፈሳዊ መጽሐፍ ደግሞ ምን ይላል በእግዚአብሔር የሚተማመን ራሱን እግዚአብሔር ላይ የጣለ በቃ ትንንሽ ልጆች ብዙ ጊዜ ወላጅ ላይ ነው አይደል ራሳቸውን የሚጥሉት ሲተኙም ቢዘሉም ከምንም ላይ ይሁን ና ወደ እኔ ሲሉት ወላጅ ላይ በቃ ተማምኖ ዘፍ ይላል ልክ እንደዛ የዋህ ሰው ማለት በእግዚአብሔር የሚተማመን ራሱን እግዚአብሔር ላይ የጣለ ማለት ነውና ይሄ ረጋ ያለ የሚለው ጀንትል የሚለውን ነው እና ትሁት የሚለው ደግሞ ሃምብል የሚለውን የሚወክል ነው እና እንግዲህ ይሄ ባህሪ ስንሰማው ወይም የምንመኘው የምንፈልገው እንደዚህ በሆንክ የሚያስብል ነው ችግሩ ወደ ተግባር ሲመጣ ይሄ ነገር እንደዚህ የዋህ የሆነ ሰው እነዚህ ባህሪዎች የሚያስጠቁን አርገን ነው የምንወስዳቸው ይሄን ባህሪ መላበስ መጠቃት ነው በቃ ጠላት በቀላሉ የሚያጠቃኝ ይሆናል ወይም ደግሞ ራስን እንደ ደካማ መቁጠር እና አንድ መጽሐፍ ላይ ምን ይላል የዋህነት ደካማነት አይደለም ወይም ሞኝነት ወይም ጅልነት አይደለም ነገር ግን ይሄ በጣም ውድ የሆነ የነጠረ ባህሪ ነው እንግዲህ አንድ ሰው ራሱን የሚገዛ ሲሆን ሌላኛው ሰው ሲሰድበው እሺ ወንድሜ ብሎ ከሄደ ምን አይነት ጅል ነው ደና አድርጎ አያጠጣውም ነበር እርሱም ደና ወይኔ ነው በሆንኩ ይኖር አሳየው ነበር የሚል አይነት ስሜት ይመጣል ይሄ እንግዲህ ወደ ተግባር ሲመጣ ትንሽ አስቸጋሪ የሚሆን ነው ራስን መግዛት ራስን መቆጣጠር በጣም አስፈላጊ ነው በእኛ ሀገር አባባል እንግዲህ ሁላችንም እንደምናውቀው ምን የሚባል ነገር አለ ራስን መግዛት ሀገርን ከመግዛት ይበልጣል አንዳንዴ ግራ የሚገባ ነው የሚመስለው ሀገርማ ስንት ሚሊዮን ህዝብ ያለበት ያንን ማስተዳደር እንዴት ቀላል ሊሆን ይችላል ራስን መግዛት ምን አላት እንላለን አይደለም ወገኖቼ ራስን መግዛት መሻትን መግዛት ራስን ማሸነፍ መቆጣጠር ታላቅ ነገር ነው ይሄን አይነት ባህሪ ያለው ሰው ከወርቅም ከእንቁም የሚበልጥ ነገር ነው በእጁ ላይ ያለው ማለት ነው በአገር ቤት በታክሲ ይሄ ሚኒባስ የሚባለው በዛ ብዙዎቻችን የተጓዝን ይመስለኛል እና ብዙ ጊዜ ጥቅስ እያጻፉ መኪና ውስጥ ይለጥፋሉ በዛ መኪናዎቻቸውን ያሳምራሉ እና ከዛ ውስጥ አንዱ የማረሳው ጥቅስ ምንድን ነው እሱ የሚለው የዋህን ሰው ገብርኤል ተዋሰው ይላሉ እንግዲህ ይሄንን ከምን ሃይማኖት በስተጀርባ እንደጻፉት እናውቃለን ግን ዞሮ ዞሮ ማለት የሚፈልጉት የዋህ የሆነን ሰው እንኳን መላእክት እንኳን ዋስ ይሆኑታል እንኳን ሰው ቀርቶ የሚል አይነት እንደምታ ያለው ነው ስለዚህ ጌታ ኢየሱስ ክርስቶስ በዛ በተራራ ላይ ሆኖ እነዛን ሰዎች ወደ ታች እያየ በፍቅር አይኑ እየተመለከተ የሚሆናቸውን ትምህርት ሲሰጥ ምንድነው እሱ ያለው የዋሆች ብፁዓን ናቸው ምድርን ይወርሳሉ ብሎ ተናገረ ብልጦች አላለም በጣም የሚገርመው ደግሞ በዘመናችን አሁን ባለንበት ብልጥ ሰው ነው አሉ በቃ በጣም የሚሳካለት ወይም ደግሞ ስኬትን በተመለከተ ስናይ እንደ ብልጥ ሰው ያለ ባንዴ ጠብጠብ ብሎ ወደ ላይ የሚወጣ ሰው እንደዛ አይነት ነው እንደዛ ነው መሆን ያለብን የሚባል ነገር አለ እንግዲህ ይሄ ሰፋ ያለ ትርጉም ያለው ቃል ነው የዋህነት ሲባል ይሄ በባህሪ ነው ወገኖቼ ባህሪን በተመለከተ ነው በውስጣችን ያለውን ጠባያችንን የሚያሳይ ነው ምናልባት እንግዲህ ከዚህ ጋር በማያያዝ መጽሐፍ ቅዱሳችን ውስጥ ያሉትን አንዳንድ ሰዎች ያደረጉትን ሁኔታ አንድ ሁለቱን ልጠቅስ ፈልጋለሁ በዚህ ምሽት የመጀመሪያው ዘፍጥረት ምዕራፍ 13 ላይ ነው ዘፍጥረት ምዕራፍ 13 ቁጥር 8 ጀምሮ ያለውን እንድንመለከት ፈልጋለሁ እዛ ላይ አብርሃምና የሎጥን ታሪክ ነው የምናገኘው እንግዲህ አብርሃም ከሀገሩ ሲወጣ እግዚአብሔር ውጣ ተጓዝ ሂድ ከዘመዶች ተለይተ ከሀገር ተለይተ ሂድ ሲለው ከብቱን ንብረቱን ሁሉ ይዞ ነው የወጣው ከሱ ጋራ ግን የወንድሙ ልጅ ሆነውን ሎጥንም ይዞት ወጥቶ ነበር እንግዲህ አብርሃም በኃላፊነት ወስዶ ሎጥን ያሳደገ ሰው ነውና ሎጥም በአብርሃም ቤት ሲኖር ንብረት አፍርቶ ነበር የራሱ የሆኑ ከብቶች ነበሩት ልክ እንደ አብርሃም የራሱ የሆኑ ሰራተኞች ነበሩና እግዚአብሔር የሁለቱንም ነው ይባርከው በቃ አብርሃም ቤት የነበረው ሁሉ ተባርኳል ስለዚህ ሎጥም አብሮ ያበረከተ ደረሰው እና ንብረታቸው በበዛ ቁጥር እንስሶቻቸው በበዙ ቁጥር አገልጋዮቹ እረኞቹ በበዙ ቁጥር እርስ በርስ መስማማት አቃታቸው ዋናዎቹ ሰዎች ተስማምተው በአንድ ላይ መኖር እየቻሉ ከስር ያሉት ግን ሊስማሙ አልቻሉ ስለዚህ አብርሃም ጠራ ኦስቲና ግሬውል ምድሪቱ ሰፊ ነች ተመልከት አንተ የፈለከውን ምረጥ አንተ ወደ ምስራቅ ሄዳለው ካልክ እኔ ወደ ምዕራብ ሄዳለው አንተ ወደ ሰሜን ሄዳለው ካልክ እኔ ወደ ደቡብ ሄዳለው ምረጥ ብሎ ቅድም ያሰጠው ከዛ በኋላ ሎጥ አይኑን አነሳ ይላል መጽሐፍ ቅዱሳችን ላይ ስታነቡት ከቁጥር 8 እስከ 12 ያለውን ስትመለከቱ አይኑን አነሳ ተመለከተ ከዛ በኋላ በዮርዳኖስ ረባዳ ሜዳ አካባቢ አረንጓዴ ሆኖ እንደውም እግዚአብሔር እንደፈጠረው እንደገነት ይላል ለምለም ሆኖ ታየው የውሃ ቦታ ነበር ቦታው ያማረ ነበር ስለዚህ ምን አለ ሎጥ እኔ ያንን ወስዳለሁ በዛ በዮርዳኖስ ረባዳው ሜዳ ጋር እኔ ወደዛ ሄዳለሁ አብርሃም እሺ አለ ሂድ ወደ መረጥከው ቦታ ወደዛ እንድትሄድ ፈቅጄልሃለሁ ምንም ችግር የለም አለ አብርሃም ደግሞ እዛው ባለበት ቦታ ተቀመጠ ማለት ነው እንግዲህ ወገኖቼ ታላቅ አብርሃም ነው እሱ ቢሆን እንደ ብልጣብልጥ ሰው ቢሆን ኖሮ እኔ ታላቅ ነኝ አንተ በእኔ ስር ነው ያደግከው ይሄን ሁሉ ንብረት ያገኘኸው በእኔ አማካኝነት ነው ስለዚህ እኔ መርጣለሁ እኔ ወደዛ ሄዳለሁ አንተ ከፈለክ በዚህ ቅር ወይም ደግሞ ወደ ሌላ አቅጣጫ ሂድ ብሎ መጀመሪያውንም ይህንን ትዕዛዝ መስጠት ይችል ነበር ነገር ግን አስመረጠው ከዛ በኋላ ሎጥ ተነስቶ ወደ ሶዶምና ጎመራ ወደ ተባለው ቦታ ሄደ ግን ሁለት ነገሮች በዛ ተከስተዋል መጽሐፍ ቅዱሳችንን እንግዲህ አሁን ከሰዓት አኳያ ነው ማላነበው እናንተ ቤታችሁ ታነባላችሁ ብዬ አስባለሁ አሁንም በሰንበት ትምህርትም ተምረናል መጽሐፍ ቅዱሳችንን ማንበብ ማጠናት እንዳለብንና የበለጠ ስታጠኑት ደግሞ ብዙ ትምህርት ታገኛላችሁ ከዛ ውስጥና ሎጥ ወደዛ በወረደ ጊዜ አንድ ጊዜ ጠላት መጥቶ ሰዶምና ጎመራን ወሮ በዛ ያሉትን በሙሉ ምርኮ አርጎ ይዞ ሄዶ ነበር አብርሃም ይሄን ወሬ ሲሰማ በስሩ የነበሩ እሱ ያሳደጋቸው ጦረኛ የሆኑ ወደ 300 የሚሆኑ ሰዎች ነበሩና እነሱን ይዞ ተከታትሎ ሄዶ ምርኮን አስመልሷል። ሎጥንም አድኗል። የዛን ሀገር ሰዎችንም አድኗል። እና ሎጥ በአይኑ ተመልክቶ ያንን ወዶ ሄዶ ነበር። ነገር ግን እግዚአብሔር የአብርሃምን የዋህነት በመመልከት ይህን ድል ሰጠውና ሎጥንም በዛ ያሉትንም ሰዎች አብርሃም ማዳን ችሏል። ሁለተኛውና በጣም አስፈሪው ነገር ግን ያ ለአይን ሲያዩት ያማረው ቦታ እጅግ ኃጢአት የበዛበት ነበረ። በዚሁ በምዕራፍ 13 ቁጥር 13 ላይ ስትመለከቱ የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአን ነበሩ ይላል። ሎጥ ያንን መርጦ ቢሄድም አገሪቱ ግን በጣም መጥፎ ነበረች። እነዛ ሶስት እንግዶች በአብርሃም በኩል ሲያልፉ አብርሃም በጣም ነበር የተጨነቀው ለዛ አገር እና በመጨረሻም እግዚአብሔር ከሰማይ አውርዶ እሳትን አውርዶ ያቺን ሀገር እንዳጠፋ መጽሐፍ ቅዱሳችን ይናገራል። ስለዚህ አብርሃም የዋህ በመሆኑ መልካም ቦታን መረጠ። ለሰው አይን ብዙ ማይስብ ቢሆንም የሚኖርበት ቦታ ሰላም ያለበት፣ ኃጢአት እንደ ሰዶምና ጎመራ ያልፈነጨበት፣ ከብቶቹን፣ እንስሳቶቹን፣ ቤተሰቡን፣ ሰውን፣ አገልጋዮቹን በሰላም ያኖረበት ቦታ ነው እና እንግዲህ አንዱ የየዋህነት ውጤት ምንድን ነው? እሱ ሰላም ያቀዳጃል ማለት ነው። ሰላምን በውስጥ ያኖራል። ጌታ ኢየሱስ ክርስቶስም ይህንን ነው ለእነዚህ ሰዎች ሲነግራቸው የነበረው። ሌላው ከመጽሐፍ ቅዱሳችን በጣም እንደው እንድናይ እየፈለግኩት ከዚህ በፊትም የማውቀው ታሪክ ነው፣ ግን መጽሐፍ ቅዱሳችንን ባነበብነው ቁጥር ብዙ ትምህርትን ይሰጠናል። በመደጋገም በተለያየ አቅጣጫ ስንመለከተው ማለት ነው እና በአንደኛ ሳሙኤል ምዕራፍ 24 ላይ አንደኛ ሳሙኤል ምዕራፍ 24 ላይ ከቁጥር 1 ጀምሮ ወደ ታች ስትመለከቱ የዳዊትንና የሳኦልን ታሪክ እናገኛለን። ዳዊት እንግዲህ ጎልያድን ከገደለ በኋላ እነዛ በዛ የነበሩ ሴቶች ዳዊት 10,000 ገደለ፣ ሳኦል 1,000 ገደለ ሲሉ ከዛን ጊዜ ጀምሮ ሳኦል ጥላቻ አድሮበት ነበረ። ስለዚህ ዳዊትን ለመግደል ያሳድደው ነበር እና እዚህ ላይ የተጠቀሰው አንድ ጊዜ ዳዊት በዚህ ቦታ አለ ይሉትና ሳኦል ዳዊትን እያሳደደ ሰራዊቱን ይዞ ይሄዳል። በኋላ እንደው ባነበው ይሻላል የተወሰነውን ክፍል 24 ቁጥር 3 እንደዚህ ይላል። ሳኦልም በመንገድ ዳር ወዳለው ወደ አንድ የበጎች ማደሪያ በደረሰ ጊዜ ዋሻ አግኝቶ ወገቡን ሊሞክር ወደዚያ ገባ። ዳዊትና ሰዎቹም ከዋሻው ውስጠኛው ቦታ ተቀምጠው ነበር። የዳዊት ሰዎችም ዳዊትን እግዚአብሔር የወደድከውን ታደርግበት ዘንድ ጠላትህን በእጅህ አሳልፌ እሰጣለሁ ብሎ ለአንተ የተናገረውን ቀን ዛሬ ነው አሉት። ዳዊትም በልቡ እየተሳበ ሄዶ የሳኦልን ልብስ ጫፍ ማንም ሳያውቅ ቆርጦ ወሰደ ይላል። እንግዲህ እዚህ ላይ ስንመለከት ሳኦል ዳዊትን እያሳደደ ውሎ የሆነ ዋሻ ያገኝና ወደዛ ይገባል። ሰውም እዛ ውስጥ ይኖራል ብሎ አላሰበም። የሚገርመው ደግሞ ዳዊትና ሰራዊቱ በሙሉ እዛ ዋሻ ውስጥ ገብተው ድምፃቸውን አጥፍተው ጸጥ ብለው ተደብቀው ነበር። ሳውል ወደዛ በገባ ጊዜ ማንንም አብሮት አልነበረም ሰውም አብሮት እንዲሆን አያስፈልግም በእንደዚህ አይነት ጊዜ ዳዊት የዳዊት ሰዎች ምን አሉ እንዶም ጥክስ እየጠቀሱ ነው የተናገሩት እግዚአብሔር የወደድከውን ታደርግበት ዘንድ ጠላትህን በእጅህ አሳልፈ እሰጣለሁ ብሎ ላንተ የተናገረው ቀን ዛሬ ነው በቃ ይሄ ምንም ጥርጣሬ የለውም እግዚአብሔር ያደረገው ነገር ነው ከሰው አይደለም ብለው ለዳዊት ነገሩት ዳዊት ቀስ ብሎ እየተሳበ ሄዶ ልብሱን ቆረጠ ሰውየውን ግን ያንን ንጉስ ሳኦልን በሰይፍ አልወጋውም በጦር አልወጋውም እንደዛው ተመለሰ እንደውም ዝቅ ብለን ስናነብ ዳዊት ያንን በማድረጉ እጅግ ተጸጸተ ይላል በጣም አዘነ የንጉሱን ልብስ በመቆረጡ እንዴት እግዚአብሔር የቀባውን ሰው ልብስ ቆርጣለሁ ቁጥር 5 ላይ ሄዳችሁ ስትመለከቱ ዳዊት የሳኦልን ልብስ ጫፍ በመቆረጡ ልቡ በሐዘን ተመታ ይላል ይሄ ሞኝነት አይመስላችሁ ሊገለው የሚፈልገውን ሰው ከዚህ በፊት እኮ በጦር ስቶታል አሁን ደግሞ ሰራዊት አሰልፎ እየፈለገው ያለውን ጠላት በእጁ አሳልፎ ሰጥቶት እሱንም አላረግም ብሎ ትንሽ የልብሱን ጫፍ ቆርጦ እንደገና ደግሞ በሐዘን ወደቀ ይሄ የዋህነት የሚለው ቃል ይሄንን ነው ወገኖቼ በቀልን የማይፈልግ ምንድነው እሱ ያለው ዳዊት እግዚአብሔር በቀባው ላይ እጄን አላነሳም እኔ ፍርድ የምጠብቀው ከማን ነው አለ እግዚአብሔር ነው ራሴ እጄን ዘርግቼ ፍርድ አልፈርድም በቀል አልወስድም ይሄ እንኳን በቀልም አይደለም ያሳደደው ያለውን ሰው እኮ ነው የዋህነት ራስን መግዛት ረጋ ያለ መሆን በእግዚአብሔር የሚተማመን ራሱን እግዚአብሔር ላይ የጣለ ማለት ይሄ ነው ለሳኦል ከዛ በኋላ ዳዊት ወጥቶ በሩቅ ሆኖ የልብስን ጫፍ ተመልከት የሆነውን ነገር ብሎ ሲነግረው ሳኦል በጣም ነው የተነገጠው እዛው ቁጭ ባለበት አንገቱን ወይ ቢቆርጠው ወይም በጦር ቢለው ማንም አያውቅም ነበር ነገር ግን ለእግዚአብሔር አሳልፎ ሰው ሰጠ ይሄ በሰው አይን ወይም ከዳዊት ጋር በነበሩት ሰዎች አይን ሲመለከት ሞኝነት ነው የሚመስለው ጅልነት ነው የሚመስለው ነገር ግን የዋህነት የሚለው ቃል ይሄ ነው ምናልባት ሌላም ነገር አለ ሳኦል በዚህ አላበቃም ምክንያቱም አንዴ መጥፎ ነገር በአእምሮ ውስጥ ስለተቀረጸ ዳዊትን ለብቻ ሊተወው አልፈለገም 26ኛው ምዕራፍ አልፋችሁ ደግሞ ስትሄዱ ሌላ አጋጣሚ ደግሞ ያገኛል ኦ ዳዊት በዚህ ቦታ ነው ብለው ይነግሩታል ሰዎች ሁሉ ጊዜ የዚህ ሰዎች ለሳኦል ደግሞ እንደገና ነገሩት ዳዊት አለ በዚህ ቦታ ብለው በነገሩ ጊዜ ሳኦል እንደገና ደግሞ ተነሳበት አሁን መግደል አለብኝ ይሄን ሰውዬ ብሎ ሄደ ካምፕ አረጉ በአቅራቢያው ከደረሱ በኋላ ወታደሮቹን እዛ ላይ አድርጎ ከመሃል ሆኖ ተኝተዋል ነገ ጠዋት ዳዊትን እንገጥመዋለን ብሎ ዳዊት ደግሞ ይህንን ወሬ በሰማ ጊዜ ቀስ ብሎ ወደ እነሱ ወረደ ሁሉም ለጥ ብለው በተኙበት ጊዜ ወርዶ የንጉሱን ጦርና የንጉሱን ኮዳ ይዞ ከተኛበት ቦታ ይዞ ተመለሰ አሁንም አብሮት የወረደው ሰው ጋሻ አጃግሬው ከዳዊት ጋር የነበረው ሰው ምን አለ ጌታዬ ሆይ አለ። የንጉሱን እንዴት እንደተኛ ተመልክቷል። አንዴ በጦር ከመሬት ጋር ልስፋው፣ መድገምም አያስፈልገኝም፣ እዛው ነው ጸጥ ማድርገዋል። በቃ ተመኘ፣ በጣም ጎመጀ። ዳዊት ግን ተዋለው። እግዚአብሔር በቀባው ላይ እጃችንን ማንሳት የለብንም። ያ ሰውዬ ምን ያህል በዳዊት እንደሚናደድ አስባለሁ። መቼም አለቃው ስለሆነ ምንም ማድረግ አልቻለም እንጂ በጣም የተበሳጨበት ይመስለኛል። ምን አይነት ጅል ነው ይሄ? ምን አይነት ሞኝ ነው? እንደዚህ እግዚአብሔር አሳልፎ እየሰጠ ጠላቱን በእጁ፣ ከዚህ በላይ ምን ይፈልጋል? እኔ ላድርገው እኮ አለ እሱ በድፍረት። አንዴ ብቻ ነው፣ መድገምም አያስፈልገኝም። ዳዊት ግን አይሆንም አለ። ሞኝነት ሳይሆን የዋህነትን ባህሪ ነው የተከተለው። ደካማነት አልነበረም፣ ጅልነት አልነበረም፣ ራስን መግዛት፣ በእግዚአብሔር መተማመን፣ ራስን በእግዚአብሔር ላይ መጣል፣ ይሄ ነው። እኔ ሳልሆን ለእግዚአብሔር ነው የምተውለት አለ። ከዛ በኋላ ተነስተው እንደዛው ማንም ሳይነቃ ሾልከው ወጡ። ከዛ ከጦር ካምፕ ውስጥ የሳኦል ሰራዊት ማለት ታላቅ ሰራዊት ነው። በጣም የተደራጀ ሁሉ ነገር ያለው ነበር። እዛ በኋላ ከተራራ ላይ ሆኖ ተጣራ። ንጉሱንም እንኳን አልጠራም። በጣም የሚገርመው ጀነራሉን ነበር የተጣራው። ማን ነው በንጉሱ ላይ የሚጮኸው? ማን ነው ሄብድ ምናምን ይላል። በኋላ ነገረው። እንዴት ነው ንጉስህን ማጠብቀው? እንደዚህ እንደዚህ ብሎ ለንጉሱ ነገረው። የት አለ ጦርህ? የት አለ ኮዳ? ንጉሱ በጣም አዘነ። ሁለት ጊዜ በዚህ ሰው እጅ ወድቆ ነበረ። ነገር ግን እግዚአብሔርን የሚፈራ ስለነበረ ዳዊት የዛ አይነት ባህሪ ስለነበረው ክፉ ነገር አላደረሰበትም። ያንኑ የክብር ዕቃ መልሶ ለንጉሱ በአንዱ ብላቴና ላከለት። የዋህነት ነው እንጂ ይሄ ሞኝነት አይደለም ወገኖቼ። ምናልባት ዛሬ ጥያቄው እኔና እናንተ በእንደዚህ አይነት ሁኔታ ምናልባት ንጉስ አይደለም የሚያሳድደን፣ በስራ ቦታ ሊሆን ይችላል፣ በቤተሰብ ምክንያት ሊሆን ይችላል፣ በዘመዶች መካከል ሊሆን ይችላል፣ በጉርብትና ሊሆን ይችላል፣ በተለያየ ነገር እንዲህ አይነት አጋጣሚዎች አግኝተን እንዴት ነው ያሳለፍናቸው? በብልጥነት አጋጣሚውን ተጠቀምነው ወይንስ በየዋህነት? እግዚአብሔር ወይ አንተ ራስህ ፍረድ ብለን ትተነዋል። ይሄ በህይወታችን የሚያጋጥመን ነገር ነው ወገኖቼ። ውሳኔውም የኛ ነው፣ የሌላ አይደለም። መወሰን የምንችለው እኛ ነን። ልክ እንደ ዳዊት ጋሻ ጃግሬዎቹ አብረውት ያሉት የተለያየ ነገር ቢሉትም የመጨረሻውን ውሳኔ የወሰነው እሱ ነው። ስለዚህ ሁኔታዎች፣ አጋጣሚዎች፣ በዙሪያችን ያሉ ሰዎች የሆነ ነገር ቢሉንም ሁል ጊዜ ለእግዚአብሔር ነው ሁሉን ነገር መተው ያለብን።
ዳንኤል አትሰማም? ዳንኤል አትሰማም?
አስወጥ ተውታል እኮ የለም
ምንሽን ጠብቀው ዳኒ አትሰማም ዳንኤል አትሰማም? አስወጥቷል ዳኒ አትሰማም? ቁጥሩን የምታውቁ ሰዎች አላችሁ?
ገብቷል አሁን አልሙት
ዳንኤል አትሰማም?
ገብቷል አንሚውት አርጊው እስኪ።
ስንት ነው መጨረሻ ቁጥሩ?
ዳንኤል በስሙ ነው ዳንኤል።
ይሰማል?
አዎ ይሰማል፣ አሁን ይሰማል።
አድኖ አቋረጠኝ። ምኑ ጋርም እንዳቋረጠኝ አልገባኝ፣ አላወቅኩም።
አዎ ስጠራህ ነበር አልሰማኝም። ስለዚህ አቋረጥከው። ስለኛ ህይወት ስትጀምር ነው እንግዲህ።
እሺ በጣም ይቅርታ፣ ምን እንደሆነ አልገባኝም። ወደ ማጠቃለያው እየመጣው ነው። ዋናው በማቴዎስ ምዕራፍ 11 ቁጥር 29 ላይ የሁላችንም ምሳሌ የሆነው ጌታ ኢየሱስ ክርስቶስ በተናገረው ነው መደምደም የምፈልገው። ማቴዎስ ምዕራፍ 11 ላይ ቁጥር 29 እንደዚህ ይለናል፣ ቀንበሬን ተሸከሙ ከእኔም ተማሩ፣ እኔ በልቤ የዋህና ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ ይላል። ይህን የተናገረው ጌታ ኢየሱስ ክርስቶስ ነው። ቀንበሬን ተሸከሙ ይላል፣ ከኔ ተማሩ። ስለዚህ ከማንም አይደለም መማር ያለብን። ማንም የኛ ጀግና ሊሆን አይችልም። ጌታ ኢየሱስ ክርስቶስ ነው ጀግናችን ሊሆን የሚገባው፣ ልንማር የሚገባው ከሱ ነው። እሱ ምን ይላል? እኔ በልቤ የዋህና ትሁት ነኝ ለነፍሳችሁም እረፍት ታገኛላችሁ። በአሁኑ ጊዜ የብዙ ሰው ችግር እረፍት አጥቶ መቅበዝበዝ ነው። በዚህ ምድር ላይ ሁሉ ነገር አለው የምንለው ሰው የልብ እረፍት የለውም። ብዙ የሚያስቸግር ነገር አለ። ስለዚህ ጌታ ኢየሱስ ክርስቶስ ምን ይላል? ከኔ ተማሩ፣ እኔ በልቤ የዋህ ነኝና ትሁትም ነኝና። ትህትና በጣም አስፈላጊ ነው። ሶስት ነገሮችን ይጠቅሳል ስለ የዋህ ሰው። አንድ ቦታ ላይ ምን ይላል? ሌሎች ክፉ ሲሆኑ የዋህ ሰው የተረጋጋ ሆኖ ይኖራል ይላል። ሌላኛው አባባል ደግሞ ምን ይላል? ከበቀል ይልቅ ደግነትን ምረጥ። በመጨረሻ ምን ይላል? ፍርድን ለእግዚአብሔር ተውለት። ስለዚህ ወገኖቼ፣ እኔና እናንተ የዋህነታችን ደካማነት እንዳይመስለን ጥንካሬ ነው። የዋህ መሆናችን ፍርድን ለእግዚአብሔር እየተውን ነው። ራሳችንን በእግዚአብሔር ላይ እየጣልን ነው። አንተው ራስህ አድርገው። ቅድም ባየናቸው ታሪኮች ላይ በሙሉ ውጤቶቹን ተመልክተናል። ሳውልም በመጨረሻ እነ ልጆቹ ነው በማያሳዝን ሁኔታ ያ የሞተው ዳዊት ግን ወደ ንጉስነት ነው የወጣው ስለዚህ ወህብኖን መጨረሻው ግን ያማረ ነው የሚሆነው ለጊዜው የተሸነፈን ይመስለናል ለጊዜው የተጎዳን ይመስለናል መጨረሻው ግን ያማረ ነው የሚሆነው ማለት ነው ስለዚህ ይህን ባህሪ እንድንላበስ ይህ ባህሪ በውስጣችን እንዲሆን ጌታ ኢየሱስ ክርስቶስ እንዳለውም የሱን ምሳሌ ተከትለን ቀንበሩን እንድንሸከም የዋሆች እንድንሆን እግዚአብሔር መንፈስ ሁላችንንም ይርዳን እግዚአብሔር ይባርካችሁ ደህና አደሩልኝ
አሜን አሜን ወንድሜ ዳኒ እግዚአብሔር ለዚህ ግሩም መልእክት እግዚአብሔር ይባርክ አንተንም ቤተሰብህንም ይባርክ ማለት ወዳለሁ እኛም በእግዚአብሔር እንድንተማመን የዋሆች ረጋያል ትሁቶች መሆን እንድንችል እግዚአብሔር ይርዳን አሁን የመዝሙር ጊዜ ነው በመዝሙር ከጉባኤው የተዘጋጀ ሰው ካለ መዘመር ይችላል እህቴ ኢየሩሳል አልተመቻትም አሟታል
እሺ እኔ ደግሞ መዘመር ይችላል መዘመር ካለ የተዘጋጀ ይዘምር
ሂሩት
ዘምራለሁ
ሂሩት ቀድማሽ አለች ባንቺ የእግዚአብሔር ስጥሽ ስለተብብርሽ እሺ ሂሩት እየዘመረ
እሺ 247 45 ዘምራለሁ አምላኬ ለኔ ቸርረኛዬ ነው ታማኝ ወዳጅ ለኝም እንደርሱ እጄን ይዞ መንገዱን ያሳየኛል ከመከራም ጉድጓድ ያወጣኛል እጄን ይዞ መንገዱን ያሳየኛል ከመከራም ጉድጓድ ያወጣኛል የዓለም ሀብቶች ከንቱ ናቸው ያለ እርሱ ዛሬ ታይተው ነገ ይጠፋሉ አምላኬ ግን ለዘላለም ይኖራል ልቤንም እንደሱ ያደርገዋል አምላኬ ግን ለዘላለም ይኖራል ልቤንም እንደሱ ያደርገዋል እኔ ከአምላኬ ጋር እራመዳለሁ ለዘላለም ልጁ እሆናለሁ እጄን ይዞ መንገዱን ያሳየኛል ወደ ሰማይ ቤቴ ያገባኛል እጄን ይዞ መንገዱን ያሳየኛል ወደ ሰማይ ቤት ያገባኛል ወደ ሰማይ ቤት ያገባኛል አሜን
አሜን እህቴ እግዚአብሔር ባርክሽ ለዚህ ግሩም መዝሙር አሁን እንግዲህ ጊዜው እየተገባደደ ነው ለዚህ ለመጣልን ቃል ለሰንበት ትምህርቱ ለተዋያችሁትንም ለሁሉም ነገር እግዚአብሔር ይባረክ እኛ በጣም እድለኞች ነን በቀን 3 ጊዜ መልእክት ይሄን መልእክት ይሄን የመሰለ መልእክት እናገኛለን ስለዚህ ወደ እግዚአብሔር መጠጋት እንዳቅተን እግዚአብሔር ያግዘን ዛሬ እንግዲህ በጸሎት ምትባርከን እህቴ እመቤት ነች የምንጸልይበት ብዙ ነገር አለ ከዛሬ የተነገሩት የታመሙት አሉ ስለ ቤተ ክርስቲያናችን ስለ ሀዘንተኞች ብዙ ብዙ ነገር አለ ምን ጸልይበት ዛሬ አዲሱ ደግሞ አዲስም አይደለም ከጁላይ 1 እስከ 5 ያለው ስብሰባ እግዚአብሔር በዛ ቦታ እንዲከብርበት እኛም ተሰብስበን እግዚአብሔርን ምናከብርበት እንድንሆን እግዚአብሔር ለዚህ መጸለይ ያስፈልገናል እንጸልያለን ሌላ እንግዲህ ማስተር
ተጨማሪ ጸሎት ያቀርብልኝ
ይቻላል አዲስ ከሆነ እሺ
እግዚአብሔር ይስጥልኝ እግዚአብሔርን ጭጋር እያመሰግናለሁ ለሚያደርግልን ሁሉ በዚህ ጊዜ ልጠይቃችሁ የፈለኩት ጎረቤቴ መጣ እያለቀሰች ባሌ ትቶኝ ሄደ አለች እኔ ወደዋለሁ ግን እሱ አልወድሽም ብሎኝ ሄደ አለች ሎየር ነው እና በጸሎታችሁ እባክህ አስባት ማይ ትባላለች ማይ ባሏ ትቷት ሄዶ እያለቀሰች ስለሆነ እግዚአብሔር ያጽናናት ሆኖም ደግሞ ካልሆነ ደግሞ እንዲገናኝ ያድርጋቸው እግዚአብሔር ይሄዳቸው ልጆች ይላቸው እግዚአብሔር ይባርካቸው
እሺ እንጸልያለን እንግዲህ ማያን በጸሎታችን እናስባለን የጋብቻ የነገር ብዙ ችግር እያመጣ ነው ስለዚህ የእግዚአብሔር መምጫ ሲሆን ብዙ መሰናክል ያበዛል ጊዜው እንደደረሰ አውቀን ለሁሉም እንድንጸልይ እግዚአብሔር ይርዳን አሁን እመቤትየን አንሚት አደርጋታለሁ
ይሰማል?
አዎ ይሰማል በደንብ እግዚአብሔር አስታውስሽ እግዚአብሔር ይርዳሽ
ነይ እንጸልይ ዘላለም ፍቅር የወደድክ በሰማይ በዙፋን ያለ አባት ክብርና ምስጋና ይድረስ የኔ ጌታ በቀን ሶስት ጊዜ ቃልህን የምታሰማህ የምትመክረን የምትገስጸን ጸጋ ስለበዛልን ጌታ ሆይ ምሕረት ስለበዛልን አምላክ ሆይ ተመስገን አባት ሆይ በተጨመረልኝ እድሜ የንስሐ ዘመን በእውነት በመንፈስ በጥበብ በማስተዋል ጌታ እንድንጠቀምበት እንጂ እንዲሁ የምናሳልፈው እንዳይሆን እግዚአብሔር አምላኩ ያስበን ጸጋህን አብዛልን አምላክ በየዕለቱ ማድረግ የሚገባን እንድናደርግ እንድናድግ በቃልህ እግዚአብሔር አምላኩ እንድንታነጽ የተሻለ ህይወት የተሻለ ጌታ ሆይ መንፈሳዊ እድገት እንድናገኝ እግዚአብሔር አምላኩ አንተ በቅዱስ መንፈስ ሙላ ተገናኝ ቃልህ ይፈስልናል በረከትህ ይፈስልናል በቀን ሶስት ጊዜ እግዚአብሔር አምላኩ ለዚህ ሁሉ ጌታ ሆይ እናመሰግናለን አባት ሆይ በቤተ ክርስቲያናችን በሚደረገው የወንጌል አገልግሎት በዓለም ዙሪያ እግዚአብሔር አምላክ ሆይ አንተ ስራህን ስራ እኛም ደግሞ ጌታ ሆይ በጸሎት የምንበረታ የምናግዛቸው በአስፈላጊ ነገር ሁሉ የምናግዛቸው እንድንሆን እንድንሰለፍ እግዚአብሔር አምላክ ሆይ እንድንተጋ ጌታ ሆይ አንተ እርዳ እግዚአብሔር አምላክ ሆይ በተሰጠ ሁሉ ጌታ ሆይ ለጥበብ ከአንተ ጋር ለመራመድ እንድንችል ሁለንተናችን ለአንተ እንድናስረክብ ጸጋ ይዛል ባት ሆይ በዚህ ጊዜ አምላክ ሆይ ለተሰጠን የጸሎት ጥያቄ ሁሉ ደግሞ በታማኝነት በግል ጸሎታችን በማህበር ጸሎታችን ሁሉ ጌታ ሆይ ሳንረሳ እንድናስባቸው ወደ አንተ እንድናቀርባቸው አባት ሆይ ለምንሃለሁ እኔ ጌታ ልቦናችን አእምሯችን የተከፈተ አድርገው አምላክ የልምድ ህይወታችን ሁሉ ከኛ ርቀ በየለቱ በአዲስ ህይወት አመላልስ አምላክ ጌታ ሆይ በዚህ ዘመን ስንቶች አሉ በሆስፒታል በቤታቸው በአልጋ ቁራኛ ያሉ። አምላክ ሆይ ምሕረትህ ይታዘዝልን ጌታ። ኃጢአታችን አመጻችን መተላለፋችን ሁሉ ይቅር በለን ጌታ። የታመሙ ምሕረትህን የተቸገሩ እርዳታ በጦር ሜዳ ያሉ አባት ሆይ ቃል ይናገራል። አምላክ ሆይ ስለ ዘመኑ ዘመኑን ደግሞ አጀስ ደግሞ በቅዱስ ቃልህ ጌታ ሆይ ተመዝግቦ የተሰጠናል በማስተዋል እንድንጠቀምበት ጌታ ሆይ ይህ ሁሉ በሆነ ጊዜ ሁሉ አትደንግጡ። ይሄው እንደቀረበ ወቁ መዳናችሁ ቅርብ ነውና ይላል ቅዱስ ቃል። ስለዚህ እንድንጽናና እንድንበረታ እንጂ ወደ ኋላ የምንሸሽ የምንሸራተት እንዳንሆን አጽናን ጌታ። ባለቱ ላይ አቆመ እግዚአብሔር አምላክ ሆይ በውስጣችን አእምሮን በሚያልፍ ሰላም ሙላን የኔ ጌታ። ልቦናችን በመንፈስ የተሞላ አድርገዋለች ለምንሃለሁ። ታመሙትን ሁሉ ፈውስልን ለተቸገሩ ሁሉ ጋታ ጌታ ሆይ። እንዲሁ ደግሞ ጌታ በትዳራቸው ለሚቸገሩ ሁሉ ጌታ ሆይ ሰላምን መረጋጋትን መቻቻልን መሸካከምን ጌታ እንዲችሉ ቃል ኪዳናቸውን እንዲጠብቁ ማስተዋልና ጥበብን ትሰጣቸው ዘንድ ለምንሃል። አባቴ ሆይ ወጣቶቻችን ሴት ልጆች ወንድ ልጆቻችን ሁሉ በያሉበት እግዚአብሔር አምላክ ሆይ አንተ ተናገራቸው ምርጫቸውን አንተ እንዲያደርጉ የበለጠው እንዲያውቁና እንዲመርጡ እንዲያውቁ ጌታ ሆይ እንዲሹህ እንዲከተሉ ፈቃድ ይሁን። አባቱ በቤት ትከላቸው አሳድጋቸው አንጻቸው ጌታ። ለትዳር የደረሱትንም በቤትህ ቤታቸው እንዲሰራ ፈቃድ ይሁን የኔ ጌታ። አባት ሆይ ተማሪዎችን በትምህርታቸው ሰራተኞችን በስራቸው በመውጣት በመግባታቸው ሁሉ ከችግር ከአደጋ ከመከራ ሁሉ ጠብቀ እግዚአብሔር አምላክ ሆይ ምስጋና በምስጋና እድሜያቸው ጌታ ሆይ እድሜያቸው እንዲባረቁ እድሜያቸው እንዲያድጉ ጌታ ሆይ እንዲጠቀሙ ወደ አንተ አጥብቀው እንዲጣበቁ ተረዳቸው። በቃ እኛም ደግሞ እግዚአብሔር አምላክ ሆይ ረዥም እድሜ በቤትህ የኖርነው ደግሞ እንደሚገባን ጌታ ሆይ ቤትህን የምናንስ እንድንሆን ምሳሌ አርአያ መሆን እንድንችል ተረዳ። ኃይል ጉልበት ሆነን ዘንድ የጸሎት ጉልበት የጸሎት ኃይል እንዲኖር እግዚአብሔር አምላክ ሆይ ጸጋ እንዲበዛልን ፈቃድ አገራችን ምድራችን ህዝባችን አሰብ ጌታ ሆይ ሁሉን ሰላም አድርግ። ሀገራችንም ጌታ ሆይ አረጋግጥ። ህዝብህን ደግሞ ጌታ ሰላም ሰጥህ በሰላም ወጥቶ በሰላም ሊገባበት ዘመን ሰርቶ የሚበላበት ዘመን ጌታ ታመጣለን። በቃ እግዚአብሔር ሆይ ራቡን ስደቱን ችግ ጌታ ሆይ በሽታውን አምላክ ሆይ ሲታመሙ የሚታከሙበት እግዚአብሔር አምላክ ሆይ ይህን ሁሉ እግዚአብሔር ሆይ አንተ ተመልከትን ምሕረት ከናዛህባት እንደነበረ ጌታ በመልካም አስተዳደር እንዲተዳደር ፈቃድ ይሁን። ታሪክን መለወጥ ጌታ አንተ ስራህ ነው። የሚያቅተህ አንዳች ነገር የለም አባት አንተ ካልክ ታሪካችን ለውጠው የኔ ጌታ ለምና እግዚአብሔር አምላኩ ወንጌል በጸጥታና በመረጋጋት እንዲሰበክ ያልሰማ ህዝብ ሰምቶ ጌታ ሁን የሚድኑ ነፍሳት እንዲበዙ አሁንም በዓለም ዙሪያ የሚዘራውን ቅዱስ ቃል እንዲበቅል እንዲያድግ እንዲያፈራ የቅዱስ መንፈስ ክጀናፋ እግዚአብሔር አምላክ በቤቴ ድንቅ ስራ ይሰራ እኔ የምሰራውን ግንባታ ሁሉ ጌታ ሆይ ባርክ። እግዚአብሔር አምላክ ከላይ እስከ መጨረሻ ድረስ በአንድ ልብ በአንድ መንፈስ በአንድ ሀሳብ እንዲሰሩ እጅና ጓንት ሆኖ ጌታ ለቤትህ ጌታ ሆይ እድገት። እግዚአብሔር አምላክ ለቤትህ መታን። እግዚአብሔር አምላክ ሆይ ድንበራችን አስፋይ ጌታ ሁላችንም እንድንተባበር ጌታ ለመምጣትህ ጌታ ሆይ እንድንቸኩል እንድንጓጓ ትረዳን ዘንድ ፈቃድ ይሁንልን። እግዚአብሔር አምላክ ሆይ መንገድ ወጡትን ወደ ኢትዮጵያ በሰላም ቆይታቸው አቆይተህ በሰላም ጉዟቸውን ደግሞ በሰላም እንድትመልስ የሚሄዱትንም ጉዟቸው በጉዟቸው በሰላም አስጉዘህ በሰላም ቆይታ በሰላም ተመልሳቸው ዘንድ ፈቃድ ያረገዙ በሰላም እንዲቀቅ። እግዚአብሔር አምላክ ሆይ ለጸሎት አደራ ሌላው ጌታ ሆይ ሸክማቸውን ያፈሰሱ ሁሉ ማንም ሳይቀር ጌታ ሆይ መልስ አግኝቶ እንቆቅልሹ ተፈትቶለት በፊትህ በምስጋና መቅረብ እንዲችሉ ትረዳቸው ዘንድ እለምናለሁ። እኛም እንድናመሰግን ለምስጋና ጌታ ነህ አባቱ አንተ እንደ ፈቃድህ ነገሮችን ሁሉ እግዚአብሔር አምላክ ሆይ እንደኛ ፈቃድ ሳይሆን እግዚአብሔር አምላክ ሆይ እንማጸናሃለን። ይህን ጌታ ቀኑን በሰላም አውለህናል ጌታ ሆይ በረከትክን ጌታ ሆይ አፍሰህልን ተመስገን። ይህን ሁሉ ደግሞ ጌታ በልባችን መዝገብ ጌታ ሆይ ጽፈን በፍጹም ልብ በፍጹም ሀሳብ በፍጹም ጌታ ሆይ መከተል በፍጹም መለወጥ ጌታ ሆይ ወደ አንተ ጌታ ሆይ እንድናቀና ቀድሞ በበለጠ እንድንጣበቅ ከአንተ ጋር እንድናውቅ እግዚአብሔር አምላክ ሆይ ጸጋህ አንተ በዘልን ዘንድ ጉልበት ተሆነን ዘንድ ፈቃድ ይሁን። እጆቻችን ይዘምራ አባት ሆይ በገናና መንግስት በተገለጽክ ጊዜ ያለ ሀፍረት በፊትህ መቆም እንድንችል ጌታ ሆይ እንድንቀበልህ ተረዳን ዘንድ ከልጆቻችን ከልጅ ልጆቻችን ከትውልዳችን ጋር ሆነ እንድንቀበልህ ተረዳን ዘንድ ፈቃድ ይሁን። ሁሉን ለፈቃድ ይሁን። በሰላም በእንቅልፍ ሰላም ያለው እንቅልፍ ራይ ያለውን ቅልፍ ጌታ አሰጠ በሰላም ታነጋው ዘንድ ፈቃድ ይሁን። የኔ ጌታ ነገም በክብራስ ለክብራስ መቸተ በጧቱ በሚደረገው ጌታ ሆይ ቅዱስ ቃልህን ልንሰማ ተረዳን ዘንድ ፈቃድ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን
አሜን አሜን። እስቲም ቤት እግዚአብሔር ይባርክሽ ለኛ እንደቃተትሽልን እግዚአብሔር የልብሽን ጸሎት ይመልስ ለማለት ወዳለሁ። አሁን እንግዲህ የተቀዳው የሚሆነው 7170 ነው። የተቀዳውን ለመስማት ደግሞ 6054754986 ደውላችሁ አክሰስ ኮዱን ሲጠይቃችሁ 712861 ፓውንድ ታስገቡና 7170 ማዳመጥ ትችላላችሁ። ወይም በሻሎም ዌብሳይት ገብታችሁ በቅርብ የተቀዳውን በሙሉ ያመጣላችኋል። እስከ 25 ቁጥር ድረስ የምትፈልጉትን በመጫን ማዳመጥ ወይም ለሌሎች ማካፈል ይቻላል። እግዚአብሔር እንግዲህ ጊዜው እየተቃረበ ነው። በጸሎት እንድንተጋ መጽሐፍ ቅዱሳችን በደንብ እንድናውቅ እግዚአብሔር ያግዘን። ደህና አደሩ፣ ደህና ዋሉ፣ ደህና አምሹ።